በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንነሳ በቃ። የአባቶች ጀብዱና የሰሩት ጀግንነት ሊወሳ ቢችልም እንግዜም በኩራት እነሱን አንቀስቅስ ይረፉን ተዋቸው፣ ታሪክ እያነሳን አንፎክርባቸው። እኛም ጀግና ይውጣን ስሙ የተጠራ፣ ሞቶም ያሸንፋል የሰው ልጅ ካልፈራ። የቱኒዙ ጀግና ራሱን አቃጥሎ ግፈኛን አባሯል ጨቅሉን አስጠቅልሎ። እኛም በቃንን ባልተነሱ እንታጠቅ፣ ዛሬም ጀግና በአገር መኖሩ ይታወቅ። ምሳሌ በማድረግ እነዛን አንበሶች እንነሳ በቃ ሆነን ተተኪዎች። ልክ እንደ መቅደላው እንደ አጼ ቴዎድሮስ ጀግንነት ፈጽመን ታሪክን እናድስ። የሀገሬን ምድር አይረግጣትም ሌላ ብሎ እንደ ተዋጋው እንደ ራስ አሉላ ወይ እንደ ቆራጡ እንደ ራስ ጎበና ግፈኛን አዋርደን እንባል ያጀግና። ለቀሪ ነፍሳችን በፍጹም ሳንሳሳ በወኔ በድፍረት እንደዛ እንዳብዲሳ ግፍ በቃን እንበልኛ ምንነሳ። ወያኔ ኢህአዴግኛን ቆዳ ለብሶ ደማችንን ሲመጥ ሲልሳ ጎንብሶ አካል ስጋችንን ሲቦጭቅ ሲያጣጥም ተጨማልቆ እያየና ፍጆቹ በደም ዝምታው ምንድነው ተነሱ እንታጠቅ። ዛሬም ጎበዝ ባገር መኖሩ ይታወቅ። ከእንግዲህ ይብቃን ተሸፋፍኖ ኑሮ ለነጻነታችን እንቁረት ዘንድሮ። እንደ ዘለቀ ልጅ እንደዛ እንደ በላይ እንደ ጦሩ መሪ እንደ አበባ ረጋይ በዳይን እንቅጣ እናሰኘው ዋይ ዋይ። ደፋር ተፈጥሯችን የኛ ከዛ ብሶ እንሆን ምሳሌ ባልቻባ ነብሶ። ጀግኖች ሲቆጠሩ እንደነራስ ጉሳ ስማችን ይጠቀስ በታሪክ ይነሳ። አለዛም አለዛም ወይም ወይም ደግሞ እንደዛ እንደ ቆራጥ ኃይለ ማርያም ማሞ እንደ አብርሃም ደቦጭ እንደ ዘራይ ደረስ የወያኔን ጉብራ እብጠት እናስተንፍስ። እጃችን ተጣጥፎ እግራችን ተገምዶ ከእንግዲህ ይበቃል ወይ ነዶ ወይ ነዶ። እንነሳ በቃ እንነሳ በቃ ባጭር እንታጠቅ። ዛሬም ጀግና በአገር መኖሩ ይታወቅ። ማለዳ ተነስተን ፈጥነን መንገስክስ በጀግኖቹ ወኔ በጀግኖቹ ፈረስ። ሀገራችን ሲሸጥ ወገናችን ሲረቅ ሰምተን ዝም አንበል እንውጣ እንሰለፍ። ቢበዛና ቢያንስም ቦታውን ቢለያይ ገዳይም ገዳይ ነው በዳይም ያው በዳይ። አዞ ካስገደለ ካሰቃየ በስር በምኑ ነው የሚያንስከና አዶልፍ ሂትለር። ስልጣኑን ተጠቅሞ ህዝብ አገር ከጎዳ በምን ይበልጠዋል ኢዲ አሚን ዳዳ። በጅምላ ካጨደ ከታጠበ በደም ከዚህ የበለጠ ምን አጠፋ ሳዳም። አረ በምኑ ነው የጣሊያንስ ብልጫ ከተጣበቀብን ከዚህ የኛ ሙጫ። ህዝብ ያሽቀነጠበ የግብፁ ሙባረክ ምን ከፍቶ ቢከፋ ከእኛ ሰው የልክ አልፈጸምም በደል እውነት ለመናገር እኛ ለምዶብን ነው አንገደፍቶ መኖር። አዎን አድርጎን ነው እጅግ ወደ ተፊ ጥፋቱ ከመለሰ አይከፋም ጋዳፊ። እንነሳ በቃ እንነሳ በቃ ባጭር እንታጠቅ። ዛሬም ጀግና ባገር መኖሩ ይታወቅ። የአበባ ረጋይ የመይሳው ካሳ የበላይ ዘለቀ ያሉ ላይ አብዲሳ የአሞራው ውብነ የባልቻ ጉብሳ የጦር ሜዳ ውሎ ተጋድሎ ሲነሳ እንደው ከቶ ወሬ እንዳይመስል ተረት እናስመስክርኛም ያለንን ጀግንነት። ወኔ የፉከራች አባቴ ሽለላ የድርቡሽ ማባረር የጣሊያን ገደላ በሌሎች ሲነገር በእኛ አፍ ሲወራ ነገርን ማጋነን እንዳይመስል ጉራ ደግመነው እንታይ ስማችን ይጠራ። ከእንግዲህ ጀግኖችን ይረፉን ተዋቸው ዘላለም በእነሱ አንፎክርባቸው። በደም በአጥንታቸው አገር ቢጠብቁም ሃይማኖት ታሪክን ባህልን ቢያቆዩም የዲሞክራሲና የእኩልነት ሥርዓት በጊዜው ሁኔታ አልቻሉም መመስረት። ስለዚህ እንወቅ የእኛ ነው ግዳጅ በሀገራችን ላይ ነጻነት እናውጅ። ትግላችን ከእንግዲህ ያሁን በፈረቃ በአንድነት እንውጣ እንነሳ በቃ።
Malena Vakirana Gadu, Asimalena Vakirana Gadu, እንደምን አረፈዳችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ ሬዲዮ ፕሮግራሙን አሁን ጀምሯል። በዚህ በስቱዲዮ ውስጥ እኔ ዘውዱና
ጀሪ ያለው
አለን እንገኛለን። እስከ ፕሮግራማችን ፍጻሜ እናስተናግዳችኋለን። ዛሬም የተለያዩ ሐሳቦችን ፕሮግራሞችን ወደ እናንተ እናደርሳለን። ዛሬ በዋናነት ዘውዱ ምንድን ነው ያሰብነው?
በዋናነት እንግዲህ ዛሬ በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ይሆናል ዝግጅታችን። በዚህ ዝግጅቶች ላይ ደግሞ የተለያዩ በዚህ ዙሪያ ያሉ ሰዎችን የፖለቲካ ወቀቱ ያላቸው እንዲሁም ሌሎች ሰዎችን ኢንተርቪው እናደርጋለን ወይም ደግሞ በቀጥታ ስልክ መስመራችን ላይ ተገኝተው ሐሳባቸውን ይገልጻሉ እና በሱ በይበልጥ ነው ያያለን።
ትክክል። እንግዲህ የኢትዮጵያን ወቅታዊ ጉዳይ አሁን ያለንበትን ሁኔታ በሰፊው የዳሰስን እኛም የተወሰኑ ነጥቦችን ከዚህ ከስቱዲዮ እናነሳለን። ሐሳቦችን የተለያዩ ለመንደርደሪያ የሚሆኑ ምክንያቱም አሁን ኢትዮጵያ ያለችበት ሁኔታ በጣም አሳሳቢ እና ትኩረትን የሚሻ ወቅት ላይ ስለምንገኝ ይሄን ጉዳይ አድማጮችም ተረድተው በእያሉበት የሚመስላቸውን የመፍትሄ ሐሳብ የሚሉትን ወይም ደግሞ እነዚህ ነገሮች የተከሰቱባቸውን ሁኔታዎች በመገምገም አስተያየታቸውን እንዲሰጡ ነው እናበረታታው። በዛ ጉዳዮች ላይ እኛ ከዚህ አንዳንድ የመንደርደሪያ ሐሳቦችን እንሰጣለን። ከዛ አድማጮችም እንዲደውሉ እናበረታታለን ማለት ነው።
አዎ የመንደርደሪያ ሐሳቦች እንግዲህ ወቅታዊ ሀገሪቷ ላይ የተከሰቱ ክስተቶች ናቸው። ምንድናቸው ለሚሉ ሰዎች እንደ አዲስ ለሚሰሙ ሰዎች እንግዲህ በኦሮሚያ ክልል አካባቢ በሶማሊያና በኦሮሚያ ላይ ደረሰው የመሬት መፈናቀልን እርስ በርስ የጎሳ ጦርነትን እንደገና ደግሞ ሰሞኑን በፖለቲካው በወያኔ ፖለቲካ ትልልቅ ቁንጮ ሰዎች ስልጣናቸውን ይመልቀቁን እነኚህን አመላክቶ ሀገሪቷ ውስጥ እየተፈጠረ ያለው እየሆነው ያለው ነገር ምን ይመስላል ሀገሪቷስ ወዴት ትሄዳለች የሚለውን ነገር እናነሳለን።
በተከከለ እንግዲህ ይሄንን አድማጮች ግንዛቤ ከወሰዱ እኛ እየተወያየን ሐሳቦችን ያነሳን እንቆያለን። እነሱም እየደወሉ ሐሳቦቻቸውን ያጋሩናል ማለት ነው። እንግዲህ የተለያዩ ነገሮችን እናነሳለን። እንግዲህ በተለይ ለዚህ ሳምንት መንደርደሪያ ያልኳቸው የተወሰኑ ነጥቦች አሉ። አዳዲስ የተሰሙ ወሬዎች አሉ። በእነሱ ዙሪያ ላይ የኛን የግል ሐሳቤ የተናገር አድማጮችን እንጋብዛለን ማለት ነው። እንግዲህ ወቀጥታ ወደ ሳምንታዊ ሁኔታ ለማለፍ እንግዲህ ከሳምንት ውስጥ አሁን በብዛት በተለይ ማህበራዊ ሚዲያ ብዙን ጊዜ አዳዲስ የሚመጡ ሐሳቦችን የማፍለቂያና የመወያያ አጀንዳ ነው። እዛ ላይ ብዙ ነገሮች እንጸባረቃሉ። ብዙ መረጃዎች የተደበቁ መረጃዎች ይወጣሉ። በርግጥ አንዳንድ ጊዜ ምን ያህል ታማኝነታቸው ምን ያህል ቢባልም አንዳንድ የመነሻ ሐሳቦችን ሳይዙ በቀላሉምና ከሰሞኑ በከፍተኛ ሁኔታ በርግጥ የሚጠበቅም ቢሆን እያወያየ ያለ ነገር አለ። ሰሞኑን የህዝባዊ ወያነ ሓርነት ትግራይ የህወሓት መደበኛ ጉባኤ በዛው በክልሉ ሲካሄድ መቆየቱ ተዘግቧል። ከዚህ ጋር ተያይዞ አንድ የተነሳ ሐሳብ አለ ለብዙዎች እንደመወያያ ሆኖ የቀረበ ይሄ ነገር አይደለም ብለውም እነሱ አላስተባበሉም። ሌሎች ለዜናው ቅርብ የሆኑ በተለይ በዛው በትግራይ ተቃውሞ እንቅስቃሴ ውስጥ ያሉ ሰዎች ይሄንን በየግል የፌስቡክ ገጻቸውና በሌሎችም ሁኔታ የመዘገቡበት አለ። ይሄ ምንድነው የቀረበው ሐሳብ? በዚሁ በህወሓት መደበኛ ስብሰባ ወቅት የትግራይን የመገንጠል ሐሳብ ወይም ደግሞ ራሳችንን የመቻል ሐሳብ ሚለው አጀንዳ እንግዲህ ያው ህወሓት ሲቋቋም መጀመሪያ የታወቀ ነው ታላቂቷን የትግራይ ሪፐብሊክ ለመመስረት ሚል መሆኑን ሁሉም ሰው ግንዛቤ ኖሯል። ያ ነገር በኋላ አዲስ አበባን ከተቆጣጠሩ በኋላ ተሸፍኖ የቆየ ነው። አሁን ይሄ ነገር በሀገሪቱ ውስጥ ያለው ፖለቲካ ወደ ወሳኝ ምዕራፍ በሚሸጋገርበት ወቅት ጊዜ ይሄን ነገር አማንስተው ማወያየታቸው ታውቋል። እዛው ማዕከላዊ ኮሚቴው ምን ይላል ሚለው ሐሳብ በርግጥ እንደወጡ መረጃዎች ይሄ ነገር በስምምነት አይደለም የተቋጨው። ሐሳቡ ለሁለት በተከፈሉ ኃይሎች አለ ስምምነት ተበትኗል ተብሏል። ነገር ግን ይሄንን ዛሬ ላይ ማንሳታቸው ምንድነው? ለምን አነሱ? ምንን ያመለክታል? የሚሉ ነገሮች በስፋት መወያያነት ቀርበው ብዙዎች የተለያየ አስተያየትና ሐሳብ ይሰጣሉ በዚህ ጉዳይ ላይ። እንግዲህ ይሄ ነገር ብዙ የራሱ መነሻ አለው። ማንም ሰው የራሱን ሐሳብና ግምት ሊወስድ ይችላል። በዚህ ላይ ተወሰነ ነጥብ እኛ የራሳችንን መልከታ ካቀረብን በቀጣይ ደግሞ አድማጮችና ሌሎችም የሚመለከታቸው የሚደውሉልን በዚህ ጉዳይ ላይ ሐሳብ መስጠት ይችላሉ። አንተ ዘውዱ አንተ አሁን ውሃት ይሄን ሐሳብ በዚህ ሰዓት ያቀረበበት ምክንያት ምን ይመስላል? ምን ይሆናል ብለ ተገምታለ? ምንስ ያመለክታል ባንተ እይታ?
አው እንግዲህ ሰሞኑን እንደምናየው የህዋት የተልልቅ ባለስልጣኖች ስልጣናቸውን የመልቀቅ ሁኔታዎችን እያየን ነው። እንዲሁም ደግሞ የስርዓቱ መዳከም ምልክቶች ብዙ ነገሮች እየታዩ ነው። ያው በህዝባዊ ተቃውሞ አንጻር ስናየው እና በዚህ ዙሪያ ደግሞ እነሱ አሁን ያላቸውን የመጨረሻ እድል እያዩ ነው የሚመስለኝ። ያው በፊት ጫካ ሆኖ ሲያልሙት የነበረውን ነገር አሁን ተግባራዊ ለማድረግ ነው። በ26 አመታት ተኪዶበታል በዚህ ሁኔታና ዛሬ ላይ ሆነው ደግሞ ያንን ትግራይን በስልጣን ላይ ሆነው ትግራይን ምን ያህል ያሻሻሏት እንደመጡ መስረተ ልማቶቹ ከአዲስ አበባ ከዋና ከተማው ይልቅ ወደ ትግራይ ያሉ መስረተ ልማቶችን እያየን ያለነው እና አሁን እነሱ ምንድነው ይሄንን ሐሳብ እያመጡ ያሉት የመጨረሻ እድላቸው ትግራይን ገንጥሎ ትግራይ ሪፐብሊክን ለመመስረት ነው ጥረት እያደረጉ ያሉት። ይሄ አማላካች ነው። ምክንያቱም ስብሰባቸውን እዛ ያካሄዱ ነው ያሉት። በዛ ስብሰባው ውስጥ ደግሞ አንዳንድ መረጃዎች በተለያዩ ድረገጾች ላይ ያያየን ነው ያለ ነው እና የሚጽፉ የክልሉ ሰዎች አሉ። ምንስ እዚህ ስብሰባቸው አጀንዳ ምንን አስመልክቶ እንደሆነ ያው ይፋ ባይሆንም እንደማንኛውም ሰው እዛ ላይ ያያየን ነው ያለ ነው እና አሁን ያለው ሁኔታን ስናየው ምንድነው በቃ የመንሸራተት ሁኔታ እየታየ ነው በገዢ ፓርቲ ላይና የመጨረሻ ማማጠጫቸውን የኤርትራ ማን ትግራይን ገንጥለው የራሳቸውን መንግስት መመስረት ነው የሚመስለኝ ሐሳባቸው።
ለዛ መንደርደሪያ ህብረተሰቡ አይምሮ የተዘጋጀ እንዲቆይ ምን ይላል የሚለው ነገር ለመገመት
ነው። አዎ ያንንም ጀመረ።
በነገራችን ላይ ህዋት ሁልጊዜ ሲሰበሰብ ማለት ነው እነሱ ጣፍጥፎ የሰራቸው ድርጅቶች አሉ። እነዚህ አጋር ድርጅቶች የሚባሉ ኦህዴድ፣ ባዴን ወቴቨር እነሱ አሉ። እነሱን መጀመሪያ ነው የሚያወያዩት። እዛ እነሱ ውይይት ላይ በባዴን በኦህዴድ ላይ የራሳቸው ሰዎች አሉ። የነሱን የአራቱን ድርጅቶች የተወያዩበትን ነገር ሐሳብ ከወሰዱ በኋላ እነዛ ድርጅቶች የሚወያዩት በጣም በሚገርም ሁኔታ ለምሳሌ ባዴን ስብሰባ ሲጨርስ ባወጣ አቋም መግለጫ እኛ የመስመር ክደት ፈጽመናል የትምክተኝነት ምን አለብን ሌሎችም ሌላ ስም ያሰጡና ይጨርሳሉ። እነሱ ሲሰበሰቡ ግን በኢትዮጵያ ጉዳይ ነው የሚወስኑት። በኢትዮጵያ ጉዳይ ለመወሰን እንደዚህ አይነት ነገር የለም እነሱ ጋር። የሀገሪቷን የኢኮኖሚ ሀብት የፖለቲካውን ወታደራዊውን በዛ ቁልፍ በሆኑ ጉዳዮች ነው የሚወያዩት። ሌሎቹ ክልሎች እነሱ እንደ ደደን ባዴን ኦህዴድ በክልሎቹ ያለችውን ጉዳይ እዛው አንዳንድ የጸጥታ ጉዳይን በጀነራል ይወያዩ እንደሆነ ነው እንጂ በዛ ጉዳይ ነው እና ይሄም ነገር እንደዛ ለማለት ነው። አሁን በተነሳው ሀሳብ ላይ አንቺ ሀሳብ
የኔ ሀሳብ ምንድነው? አሁን ይሄ ሰሞነኛው የተፈጠረው ጉዳይ ኢህአዲግ ለመገንጠል ትግራይን ዙሪያ ለመገንጠል ሲያስብ ይሄ አልነበረም ምልሙ ይሄን አባይ ተፋሰስን ያንን መረየ ጋምቤላን መሬት እነኚህ ነገሮች ፕላኑ አልጨረሰም። የተጀመሩ ፕላኖች አላለቁም። ከሱዳን ጋራ ያለው የመሬት ስምምነት ምን ይባል ሆኖበት ወቅት አሁን ራሳቸውን ችለው ይገነጠላሉ ማለት አንድ ኢንዱስትሪ ያላት ሀገር በኢንዱስትሪ ብቻ ራሷን ችላ መኖር አትችልም። ኢንዱስትሪው ሊያንቀሳቀስ የሚችል የመብራት ኃይል ያስፈልጋታል፣ የውሃ የተለያየ ጉልበት ያስፈልጋታል። ያንን ጉልበቶች ደግሞ ማግኘት አለበት። ኢንዱስትሪው ዝም ብሎ ብቻውን ቢቆም ኢንዱስትሪው ብቻውን ቢቆም ምንም አይነት ፋይዳ ይኖረዋል ብዬ አላስብም። ስለዚህ ያንን ያሰቡት ግብ ጋር ሳይደርሱ ይገነጠላል የሚለው ስጋት አይኖረኝ ይኖረዋል ብዬ አላስብም። ምክንያቱም ግሩሜ እነኚህ ነገሮች በጀመር ናቸው። አሁን የተፈጠሩት የህዝቡ አንድነት ኢትዮጵያዊነትን ድምጽ መስማት ወደ መገንጠል ያደርሳቸዋል ብዬ አላስብም። ምናልባት እኔ ማስበው እንደኔ እነኚህ ስልጣን ላይ የነበሩ ሰዎች ራሳቸውን ለማሸሽ አሁን ካለባቸው ውጥንቅጥና ውጥረት ውስጥ ራሳቸውን ለማከሽ ሊያመጡት የሚችሉት ነገር ይሆናል። ይሄ ደግሞ
ብዙዋቸው ያለው ህዝባዊ ንቅናቄ አንጻር ነገ ለውጥ ቢመጣ በጣም ወንጀል ይሰራናቸው ብዙ ሀብት ዘርፈዋል፣ ተጠያቂነቱ ከፍ ያለ ነው።
እንደበፊቱ ለአውሮፓና አሜሪካ ተሰዶ ለመኖርም ምቹ አይደለም። አሁን ዓለም በአንድ ሲስተም ውስጥ ያለችናትና እንደልባችን መኖር አንችልም። ስለዚህ ራሳችንን እናሸሽ። ቢያሸሹም የባቢሎንን አይነት ግንብ አይገነባም። የትግራይ ህዝብ ደግሞ ከኢትዮጵያ ህዝብ ጋር መኖር የሚፈልግ ህዝብ ነው። ባለስልጣኖቹ እንጂ ህዝቡ መኖር የሚፈልግ ነው። ስለዚህ ህዝቡን ልናደርግለት የምንችለው ከባለስልጣኖቹ ጋር አብረን መውቀር የለብንም። ህዝቡ የራሱ አመለካከት አለው፣ የራሱ አካሄድ አለው። ከኢትዮጵያ ህዝብ እንደ ኢትዮጵያዊነቱ አምኖ የሚኖርም ህዝብ አለ በዛ በትግራይ በሰሜን ትግራይ ውስጥ ሆኖ። ስለዚህ ባለስልጣኖቹ ቢችሉ ራሳቸውን አሁን ማረም እንጂ አሁን ይሄንን ኢሹ ይሄ ኢሹ የሚያዋጣ ኢሹ አይደለም። እንዳልከው የትግራይ ሪፐብሊክ ለመመስረት እኮ እና አባይ ተፋሰስ አሉ፣ እንደ ጋምቤላ መሬቶች አሉ፣ ከዚህ ሱዳን አለ ያላለቁት እንጠለጠሉ ነገሮች አሉ፣
ነባራዊ ነገሮች አሉ። ያን ነገር ጥያቄ ውስጥ የሚያስገቡ ጀስት እኔ የሚመስለኝ ህብረተሰቡንም ሌላውንም ኃይል እንዲ የማድረግ አቅም አለን አንቀጽ 39ን ለክፉ ቀን አስቀምጠናል ለማሸማቀቅና ሌሎች ነገሮችን ነው እኔ በግሌ በአጠቃላይ ምረዳው ይሄ እንደ ሐሳብ ራሱ መነሳቱ በኢትዮጵያ ውስጥ አሁን እየተካሄደ ያለው መጠነ ሰፊ ጸረ ወያኔ ተቃውሞ ምን ያህል ለውጥ መምጣቱን በግልጽ የሚያሳይ ነው ምን ያህል የመዳከማቸውን እንደፈለጉት ያለማስተዳደር ሁኔታዎችን የሚያሳይ መሆኑን በግልጽ የተረዳነውበት ሁኔታ ነው ያለው
እንደገና ደግሞ እዚህ ላይ ምንም ተሰምር ይገባል ልክ እነሱ ይሄን ጥያቄ ሲያነሱ ምናልባት የኦሮሚያም ጥያቄ ኦሮሚያም ይሄን ነገር ታነሳት ይችላል አማራም ይሄን ነገር ሊያነሳ ይችላል የሚለው ሐሳብ አላቸው ልክኛ ይሄን ነገር ስናነሳ ሌሎችም ክልሎች ይሄን ነገር አንስተው ይሄ ችግር እንዲፈጠር እስኪኛ ስናነሳው ሌሎችስ ምን ይላሉ የሚለውንም የሌሎችንም ድምጽ የሌሎችንም ውስጣቸው ያለውን ሐሳብ ለማወቅም ነው ሌሎ የሌሎች ክልሎች እንግዲህ እንደምትለው እንደ ትግራይ እንገንጠል የሚል የኦሮሞ ህዝብ ሐሳብ የአማራም ህዝብ ሐሳብ ነው በያላስበም አንዳንድ የተወሰኑ ማጆሪቲ ሳይሆን ማይኖሪቲ ፒፕሎች ብዙ ጊዜ ያነሳሉ ይሄ መገንጠልን ሐሳብ ለብቻ የመኖርን ሐሳብ ግን የኢትዮጵያ ህዝብ ነው ብዬ ማስበው ጠቅላላ ኢትዮጵያን ህዝብ ውጭ አድርገ በታወያየውና ራሱ ሊመራው የሚፈልገው መንግስት ይመርጥ ይሄ መገንጠልን ሐሳብ ይደግፋል ብዬ አላስብም
እኔም ተመሳሳይ ነው አቋሜ ግን በአጠቃላይ ይሄ ነገር እንደ ሐሳብ መቅረቡ ብዙ ችግር መኖሩን በራሱ
የሚያሳይ
ከፍተኛ ኢቨን ባርሳ በነሱም ውስጥ ከፍተኛ ችግር መኖሩን አጠቃላይ ደግሞ ህዝባዊ ንቅናቄው ለውጥ ያመጣ ማምጣቱን ለውጥ ያገኛ ማምጣቱን የሚያሳይ ነው በያስባለው አድማጮች ሲደውሉ በዚህ ላይ የራሳቸውን አስተያየት እንትን ይሉበታል አንድ ነጥብ እንጨምርና ከዛ ወደ አድማጮች ወይም እናልፋለን ማለት ነው ከዚሁ ከሰሞኑ ጉዳይ አንጻር ማለት ነው እንግዲህ በርካታ ነገሮች አሉ የትኛው እንደማስቀድም ማላቅም ለምሳሌ አንድ የኢትዮጵያ ካርታዎች ኤጀንሲ የሚባል ድርጅት አለ ኢትዮጵያ ውስጥ በፌደራል መንግስቱ ያው ብዙ ነገሮች ክልሎች የድንበር ይገባኛሎች ጉዳዮች ሲፈቱ አንድ ካርታ ሲወጣ ያንን የሚያጸድቅ አካል አለ ያው በነሱ የተቋቋመ ከሰሞኑ የለቀቀው ዜና ትንሽ ግር የሚያሳይ ነው እንደሚታወቀው አሁን በኢትዮጵያ ውስጥ አገሪቷን በዘጠኝ ክልሎች ተሸንሽኖ ለዛ በሚሆን መንገድ የተለያዩ ካርታዎች ተሰልተው ኢትዮጵያ ካርታ ውስጥ በውስጡ አማራ፣ ትግራይ፣ ደቡብ፣ ኦሮሚያ እናም ተብሎ ምናያቸው ውስጥ የሚቀመጡ ካርታዎች አሉ። እሱ ለረጅም ጊዜ እንግዲህ ላለፉት ስንት አመታት ሙሉ በቴሌቪዥንም እየታየ በርካታ ነገሮች ብዙ ጭቅጭቅና ቁጣ የሚያስነሳ መሆኑ ይታወቃል። ከሰሞኑ የካርታዎች ኤጀንሲ ምንድነው የሚለው በኢትዮጵያ ውስጥ አሁን ያሉት የድንበሩ ሁኔታዎች የክልሎችም ሁን የትኛውም እስከዛሬ ያሉት ክልሎች የካርታ ሁኔታዎች በካርታ ኤጀንሲ ያልጸደቁና ተቀባይነት የሌላቸው ናቸው የሚል ነገር አምጥቷል። እንግዲህ በኢትዮጵያ ውስጥ ባለፈው ጊዜ በነበሩት ከፍተኛ ተቃውሞዎችኛ እንደምናየው እንዳየነው የተወሰኑ ኃይሎች የራሳቸውን የሆነ የክልሎችን ካርታ እንኳን ይዘው የወጡበት ሁኔታ ተመልክተናል። ያ ምንድነው ይሄ እናንተ ነው የሚል አይነት ስሜት እንዲንጸባረቅባቸው ያስቻለ ነገር ነው። አሁን የመጣው ነገር ያ ነገር እኛው ቅን አይሰጠነው አይደለም ወይም ደግሞ ካርታዎች ኤጀንሲ የሚያቀው አይደለም የሚያሉ ነው። ይሄ እንግዲህ በሌላ ቋንቋ ምን ማለት ነው አሁን ያለው ነባራዊ ሁኔታ ወይም የክልሎች አሁን ክልል ተብለው እነሱ ያስቀመጧቸው ነገሮች የሚቀየሩበትን እድል ያሰፋል ማለት ነውና ይሄን እንዴት ለምን በዚህ ውጥረት በበዛበት ሰዓት አመጡ የሚለው ነገር የራሱ እንትን አለው። እንግዲህ ሙዚቃ ሰምተን እንመለሳለን። አድማጮቻችን እንግዲህ መስመር ላይ ሰው አለ ይመስለኛል። ሃሎ ጤና ይስጥልኝ።
ሃሎ ጤና ይስጥልኝ።
ሰላም ሰላም ለርሶ ይሁን።
ሰላም ለኢትዮጵያ ሬዲዮ ፕሮግራም
አመሰግናለሁ። አስተያየት ለመስጠት ነው የደወሉት?
አዎ።
እሺ ይቀጥሉ።
አሁን ባለው በሀገራችን ወቅታዊ ሁኔታ ላይ ያለኝን የግል አስተያየት ለመስጠት ነው።
እሺ።
ይሄም አሁን ሀገራችን በመስቀልኛ መንገድ ላይ ትገኛለች ማለት ይቻላል። ከባድ ውሳኔ የሚያስፈልግበት ወቅት ነው። ወያኔ እንደሚታወቀው ባለፉት 26 አመታት በብሔረሰብ ላይ በተመሰረተ ፖለቲካ ለ27 አመት አማራው ብቻ አይደለም ወይም ኦሮሞ ብቻ አይደለም የመላ ኢትዮጵያ ህዝብ ደም ሲፈስ የነበረበት ዘመናት። አሁንም የወያኔ ስትራቴጂ ልክ በተናጠል በሚነሱ ብሔረሰብ ውስጥ ግን እንደዛው እርስ በርስ በማጋደል ሀገሪቱን ወደ ከፋ ችግር ውስጥ የመክተት ነው። ስለዚህ በአሁኑ ሰዓት እያደረጋል። ለምሳሌም አባዱላ በረከት ስምኦን ፓትርያርኩ እንዲወርዱ ነው ይባላል። ማንም ከስልጣን ቢወርድ የኢትዮጵያ ደም ያፈሰሰ ወንጀል ያለበት የትም ቦታ ሄዶ መሸሸግ አይችልም። ትግራይም ህዝብ ይህንን አውቆ እነዚህ ወንጀለኞች እንደማያስገባ ማሳየትም አለበት እንደ ሌላው ህዝብ በአንድነት በመቆም እና አሁንም ቢሆን የተነሳው ኦሮሚያ ላይ በተናጠል ነው። ግን የኢትዮጵያ ህዝብ ይህን የመላ ኢትዮጵያ ህዝብን ደም ያፈሰሰ ሀገሪቱን ወደዚህ አገስት ውስጥ የከሰተውን ወያኔን ለመጣል በአሁኑ ወቅት በአንድነት መነሳት አለን። እንደ ቀድሞ ይህ ትግል ወር እንዳይቀለበት የኢትዮጵያ ህዝቦች ሁኔታውን የወያኔን ስትራቴጂ አውቀው ጉልቻ ቢለዋወጥ እንደሚባለው አሁንም እያደረጉ ያሉት ትግሉን ለማክሸፍ እንጂ የኢትዮጵያ ህዝብ በአንድነት ተነስቶ ወያኔን ወደ መቃብር ማውረድ አለበት። ይህ የኔ ግል አስተያየት ነው። አመሰግናለሁ
ስለተሰጠኝ። እሺ፣ አድማጮቻችን ፕሮግራማችን እንደቀጠለ ነው። አስተያየታችሁን ስጡ። እኛም ከዚህ ከስቱዲዮ የሚተላለፍ አንድ ጥያቄ ያለን መሰለኝ።
አይ አይደለም፣ ጥያቄ ሳይሆን ሳምንታዊ
ጥያቄ
ነው። አዎ፣ ሳምንታዊ ጥያቄያችን ነው። እንግዲህ እግረ መንገዳችንን አሁን ካለው የኢትዮጵያ ወቅታዊ ሁኔታ ጋር በተመለከተም ያው መቅረብ ያለበት በዛ ዙሪያ ስለሆነ ነው። የዛሬው ጥያቄያችን ቀዳማዊ ኃይለ ሥላሴ በከስልጣን ሲወርዱ ለመጀመሪያ ጊዜ በኢትዮጵያ ሬዲዮ ቀርቦ የሳቸውን ከስልጣን መውረድ የገለጸ ጋዜጠኛ ማን ይባላል የሚል ጥያቄ
መናልክ ሲደገመው
ቀዳማዊ ኃይለ ሥላሴ ከስልጣን መውረዳቸውን በኢትዮጵያ ሬዲዮ ቀርቦ ለመጀመሪያ ጊዜ የገለጸው ጋዜጠኛ ማን ይባላል ነው ጥያቄው።
ግዴ ሞክሯል
ለማለት በስልክ መስመራችን ላይ የደወላችሁ መመለስ ትችላላችሁ።
አስተያየትም መስጠት ለጥያቄም ከሆነ ጥያቄውን መመለስ ይችላሉ ማለት ነው። መልካም ቆይታ። አድማጮቻችን ፕሮግራማችን እንደቀጠለ ነው። በዚህ ባነሳነው ሐሳብ ዙሪያ ተለያዩ ሰዎች እየደወሉ አስተያየት እየሰጡ ነው። በወቅታዊ ኢትዮጵያ ጉዳይ ላይ መስመር ላይ እንግዳለኝ። ሃሎ ጤና ይስጥልኝ። ሃሎ
እኔ ነው ወይ?
አዎ አዎ እርሱ።
ኦኬ ጤና ይስጥልኝ።
ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደሩ?
ዛና እግዚአብሔር ይመስገን።
እንግዲህ በኢትዮጵያ ጉዳይ ላይ ሰዎችን እየደወሉ እየተጋበዙም ያላቸውን ሐሳብና አስተያየት እየሰጡ ነው። በርሶ አስተያየት አሁን ኢትዮጵያ ያለችበት ወቅት ብዙዎቹ በመስቀለኛ መንገድ ላይ ነች የሚለው ሁሉ ተላልፎ ሌላ ከፍ ወዳለ አቅጣጫ መድረሷን እየተገለጸ ነው። እስቲ የርሶን አስተያየት ለመስማት ነበር።
አዎ ተከከለ። አሁን አግራችን በጣም አስቸጋሪ ሁኔታ ላይ ነው ያለችው ነው እንደሚመስለኝ። በመጀመሪያ ደረጃ እድሉን አግኝቼ አስተያየቴን መስጠት ስለፈቀዳችሁልኝ አመሰግናለሁ። ኢትዮጵያን ሬዲዮ በስቶኮልም አመሰግናለሁ።
እኛም እናመሰግናለን።
እና ምንድነው ይሄ ያለው መንግስት ሊገዛ የማይችልበት ህዝቡም ደግሞ መገዛት የማይፈልግበት ሁኔታ ላይ ተደርሷል። እና ተወደደም ተጠላ ለውጥ የሚያስፈልግበት ወቅት ላይ ነው ያለ ነው። እና በጣም በጣም አሳሳቢ ሁኔታ ላይ ነው። እና እኔ የሚታየኝ ምንድነው እንግዲህ ከብዙ አንጻር ጉዳዩ ሊታይ ይችላል። ይሄ መንግስት ብዙ ይቆያል ብዬን ያልገመትም በበኩሌ። እና አሁን የሚያሳስበኝ ምንድነው ይሄ መንግስት ሲወርድ እንዴት ይኮናል ነው እና ተዘጋጅተናል ወይ የሚለው አንገብጋቢ ጥያቄ ነው። በተለይ የፖለቲካ ድርጅት መሪዎች በሀገርም በውጭም ያሉ ለዚህ ጥያቄ ተገቢውን ቦታ መስጠት ያለባቸው ይመስለኛል። ምንድነው የሚከሰተው? እንዴት ነው ያንን ሰላማዊና በተረጋጋ ሁኔታ ሽግግሩን ማምጣት የምንችለው እንዴት ነው የሚለውን ባንክሮ መዋየት ያለባቸው ይመስለኛል። እና እስካሁን ድረስ እንደነበረው ይሄ የጎንዮሽ እንትኑን አቁመው በአንድ መንፈስ ወደፊት የሚከድበት በአንድ መንፈስ የሚፈጠረውን ስርዓት መልክ የሚቀረጽበት መልክ የሚሰጥበት ሁኔታ መደረግ ያለበት ይመስለኛል። እና መንግስትም እንግዲህ ያለው ህዋት ስርዓት እስካሁን ድረስ እያደረገ ያለውን ህብረተሰብ በመገባት ፈንታ የመበጥበጡን እርስ በርስ የማጋጨቱን ስራ አቁሞ በዚህ በመጨረሻ ሰዓት እንኳ ለህዝብ የሚበጅ ነገር ማሰብ ቢችል ይሄ ማጋጨቱን በየቦታው የሚያካሄደውን ነገር አቁሞ ምናልባት ከተቃዋሚዎች ጋር ትክክለኛ የሆነ የማስመሰል ሳይሆን ከመሰሎቹ ጋር ሳይሆን ከተክለኛ የህዝብ ተወካዮች ጋር በዚህ በባለቀ ሰዓት እንኳን መነጋገር ቢጀምር መነጋገር ጀምሮ ለሁላችን የሚመች አይነት ፍርአት የሚመጣበትን ሁኔታ እንደው በመጨረሻ ሰዓት እንኳን አስተዋጽኦ ለማድረግ ቢሞክር አለዛ የሚያስፈራ ሁኔታ ነው። አሁን ሩዋንዳ ውስጥም የነበረው እናቋለን ወደዛ እንዳያመራ ህዝባችንን እኔ በህዝባችን እምነት አለኝ። ህዝባችን ሰላማዊ ህዝብ ነው። ህዝባችን ጥሩ ነገር እስከመጣለት ድረስ እንደዛ አይነት ነገር የሚፈልግ አይደለም እና ይሄ ግን ሰላማዊ ሁኔታ እንዲመጣ የሁሉም አስተዋጽኦ አስፈልጊ ነው እና ሁሉም ኃላፊነቱን ወስዶ ያችን የጋራ ቤታችንን በሰላማዊ ሁኔታ የሰላማዊ ሽግግር የሚመጣበትን ሁኔታ ሁላችንም በየፊና አስተዋጽኦ ማድረግ ያለብን ይመስለኛል።
በጣም ጥሩ። መስመር ላይ ሌላ አድማጭ አለ መሰለኝ ይቆዩኝ ዶክተር ሶስቲ ለዛ ለአድማጭ እንድልስጥ። ሃሎ ሌላ አድማጭ አለ። ሃሎ
አቤት።
ታናስተልኝ እንግዲህ በኢትዮጵያ ጉዳይ ላይ የተወያየን ነው። በኢትዮጵያ ወቅታዊ ጉዳይ ላይ እርሶም እንግዲህ ምናልባት የበኩሎን ሐሳብ የሚሰነዝሩ ከሆነ ሌላ መንገድ መስመር ላይ አሉ። ሌሎች እስኪመጡ ድረስ እየተነጋገራችሁ እንድትቆዩ ነው። ሐሳቦትን ይቀጥሉ እስቲ።
መልካም። መጀመሪያ ነገር አሁን ኢትዮጵያ ሀገራችን ያለችበት ሁኔታ ለመዳሰስ ወይም ለመቃኘት ይሄን ፕሮግራም በማዘጋጀታችሁ
አይሰማም?
አሁን ሲሰማል?
ለኔ ይሰማኛል ዶክተር። አይሰማውትም ለርሶ?
አይሰማኝም። እንትራል ተገናኝም መሰለኝ።
እስቲ እንግዲህ እሱም ያነሳውን ሐሳብ ነግሮታለሁ። ምናልባት ትንሽ ቴክኒክ ችግር ይሆናል። ይቀጥሉ አድማጭ።
እሺ፣ ያው እንዳልሁት ኢሹው ብሔራዊ ጉዳይ ነው፣ ትኩስ ጉዳይ ነውና ይሄንን ለውይይት ማንሰታችሁ በጣም ተገቢና አስፈላጊ ነው ላለው እና መጀመሪያም ቴንኪው ነው ብለው አመሰግናለሁ በኢትዮጵያ ሕዝብ ስም ሆኜ ማለት ነው። ቀደም እንደተባለው አሁን የገዢው ፓርቲ ወይም መንግስት ያለበት ሁኔታ እንደ ቀድሞው ህዝብን እንዲህ አድርግ ካድሬውንም እንደዚህ አድርግ የመጨቆኛ መሳሪያዎቹንም እንደዚህ ፍጠሩ በማለት የፈለገውን የሚያደርግበት ሁኔታ ላይ አይደለም ያለው። እናም በጣም አጣብቂኝ ውስጥ ገብቷል። ብሔራዊ ተቃውሞዎች ተቀጣጥለዋል። እነኚህ ብሔራዊ ተቃውሞችም እንደው ብንመለከት ለምሳሌ ከዚህ ቀደም ህዝቡን ያቃቃረ እየከፋፈለ ሲኖር የነበረበት ሁኔታ አሁን ህዝቡ አውቆታል እና ብሔራዊ ጠላቱ ማን እንደሆነ ስለአወቀ እዛ ላይ ነው ትኩረቱ እንጂ መጠነኛ የሆነ ልዩነቱን ሰው ሰራሽ የሆኑ አርቲፊሻል የሆኑ ታሪክ የሌላቸው በኢትዮጵያ ውስጥ ልዩነቶችን አንስቶ አታካራ የሚገባበት ሰዓት አለመሆኑን ህወሓትም ራሱ የተረዳ ይመስለኛል። በቀላሉ በሶማሊያና በኦሮሚያ ክልል ይገባኛል ሳቢያ እንዲከፈት የተደረገው ጦርነት አንዱ አካል ነው እና ውጤትም ግን አላስገኘም። በርግጥ የጥቂት ወገኖቻችንን ህይወት ይዟል ቆል። በሌላ በኩል ይሄ አማራውን ለመምታት ኦሮሞውን ማነሳሳት ኦሮሞውን ዝም ለማሰኘት ይሄ ነፍጠኛ መጣልህና ተነስ ብሎ የመከፋፈሉ ጉዳይ ይሄ ኋላ ቀር የሆነ ዘይቤ ውድቅ የሆነበት ብርሃን የሆነ ጊዜ ነው አሁን ያለንበት። ስለዚህም ነው በአማራው ክልል የሚፈሰውን ደም የኦሮሞ ወገኖች ኢትዮጵያውያን የኔም ደም ነው የሚሉት እንዲሁም በኦሮሚያ ክልል በኦሮሞ ወገኖቻችን ላይ የሚደረገውንም ጥቃት የኛም ጥቃት ነው የሚሉት አማራዎቹና ይሄ በሌሎቹ ብሔረሰቦችም በደቡብም በምዕራብም በምስራቅም እየተንጸባረቀ ያለበት ነው። በቀላሉ እንደው ትንሽ ብሔራዊ ጉዳይ ባይሆንም የጣናን ሃይቅ አረም ለመግታት ከኦሮሚያ ወጣቶች በራሳቸው አነሳሽነት ተነስተው ለመዝመት የመነሳቱ ጉዳይ ብሔራዊ አንድነትን የበለጠ እያጠናከረው ነው የመጣው ወያኔ እንጂ እሱ እንደፈለገው በብሔረሰብ ከፋፍሎ ሊዘልቅ የሚችል እልቂትና ፍጅት ወይም የተጠረጣጠሰች ኢትዮጵያን የመፍጠር ሁኔታ ያልተሳካለት ጊዜ የመሆኑን ሁኔታ ነው ወቅቱ የሚያሳየው። በሌላ በኩል ይሄ ቅራኔ አገዛዙ ለራሱ ድልዳል ይሁንኛል ብሎ የሰራቸው ልዩ ልዩ የፖለቲካ ድርጅት ሳይቀሩ እየከዱትና ከጁ ያመለጡት ነው። ከኦፒዲዮ የሀገሪቱ ፓርላማ አፈንጉስ ማነው አባዱላ አፈጉባኤ አባዱላ ገመዳ ከስልጣን የመልቀቅ ጥያቄ ማቅረብ በአዴንን ወክላለው የሚለው የሀገሪቱ ፖሊሲ አውጪ እናቶ በረከት ተደራራቢ ስልጣናቸውን የመልቀቅ ጥያቄ የማቅረብ ጉዳይ አሁንም ከኦፔዶ የኦሮሞ ክልል መስተዳድር ፕሬዝዳንት አቶ ለማ በቅርቡ የሰጡት መግለጫ አንዲት ኢትዮጵያን ለማቆየት ብሩህ የሆነ ተስፋ ነው እና የነኝህም ከስርዓቱ ማፈንገጥና ወደ አንድ ኢትዮጵያ የመምጣት ጥያቄ ወቅታዊ የሆነ የመጣ መሆኑን ነው የሚያሳየው እና ህዝቡ በአጠቃላይ ስታየው ከተናጥል ትግል ይልቅ ወደ ተጠናከረ ሁኔታ ብሔራዊ ትግል መሸጋገሩን እናያለን እና በዚህ ሁኔታ ላይ ግን አንድ ነገር ማስመር ፈልጋለሁ ማለት ይሄ ሁኔታ ተፈጥሯል ስለዚህም ትግሉ አብቅቶለታል ወያኔ አለቀ ደቀቀ ሞቷል ብሎ ከትግል መዘናጋት አስፈላጊ እንዳልሆነ አምባገነኖች ምን ጊዜም ቢሆን እስከ መጨረሻው ሰዓት ድረስ ያንን የፖለቲካ ስልጣን ሱሳቸውን እንዲሁ በሰላም አይለቁት ስለዚህ ትግሉን በተጠናከረ መልኩ መቀጠል እጅግ አስፈላጊ ነው። በተገኘው ትግል ወይም አንድ ሁለት ሰው ስልጣን ለቀቀ ብሎ ደረትን መንፋትና ካኪ ዘራፍ ማለት ሩቅ ስለማያስሄድ የህዝቡን ትግል ኢንቴንሲፋይ ማድረግ ማቀጣጠል የባሰ ብሔራዊ ቅርጽ ያዘውን ትግል ስርጸት እንዲኖረው ውጤታማ እንዲሆን ትግሉ በማናቸውም የብሔር የፖለቲካ ድርጅቶችም ሆነ የህብረ ብሔር የፖለቲካ ድርጅቶች በጋራ ትግሉ መቀጠል አለበት የሚል ሐሳብ ነው ያለኝ። ከዚሁ ጋር ተያይዞ አይ ቲንክ በ17 ይሁን በ18 አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንድ መግለጫ አውጥቷል እና መግለጫው ጥሩ ይመስላል። ባንድ ጎኑ ህዝቡ መብቱን ሰላማዊ በሆነ መልኩ መግለጹ ተገቢ ነው እና የሚደገፍ ነው የሚል በኩራ ሐሳብ አለው። በሁለተኛ ደረጃ ይህንን በሰላም መብቱን ለማስከበር የተነሳ ህዝብን በመሳሪያ ለማቆም መሞከሩ አግባብ እንዳልሆነና በዚህም ምክንያት ሞታቸውን ያጡ ሰዎችም ኮንሰርን እንዳረገው ገልጿል። በሶስተኛ ደረጃና እንደ ዋና ነጥብ አርጎ የተከሰው መንግስት ይህንን ሁኔታ አቁሞ ናሽናል ኢንክሉሲቭ ናሽናል ዲስኮርስ ማለት በብሔራዊ ደረጃ ሁሉንም ያሳተፈ ውይይት የሚከፈትበት መድረክ እንዲከፍትና በዛም ላይ ተመስርቶ የኢትዮጵያውያን የዜጎችን መብት ሊያስከብር የሚችል መንግስት እንዲፈጠር ይጠይቃል። በርግጥ እንዴት ነው ይሄ ኤምባሲ ይሄ ኤምባሲው አቋም የስቴት ዲፓርትመንቱ የአሜሪካ አቋም ነው ወይስ አይደለም የሚለው አንዳንድ ጥያቄዎችን ሊከተን ይችላል። ግን አይ ቲንክ ይሄን የሚያሳየው መንግስት ራሱ በመፍረክረክ ላይ መሆኑን ከማየት የመነጨ መግለጫም ይመስለኛል። እና እነኚህ ሁኔታዎች በአጠቃላይ ዛሬ በኢትዮጵያ ውስጥ ይታያሉ ብዬ እኔ ባለኝ አመለካከት ገምታለሁ። እንድ ትልቁ የመጨረሻ ኃይላችን ደሞ ሊሆንም የሚገባው ወጣቱ ትውልድ ነው። በጣም ከሁሉም ደስ የሚለው ዛሬ ወጣቱ ትውልድ አንዲት ኢትዮጵያን በርቀት ያየ ወደዛ እየተጓዘ ነው። ምክንያቱም እኛ በድሜ ገፋናዎች ከፋን በጀም የሰራነውን ሰርተን እየሄድን ነው። ይሄ ወጣት ሁሉ ግን ኢትዮጵያን የማዳን ተልኮውን እየተወጣ ነው። መስዋዕት እየሆነ ነው። ጋዜጠኞች፣ አርቲስቶች፣ ወጣቶቹ በተለያየ መልኩ አንዲት ኢትዮጵያን ለመገንባት የመሰለፋቸው ራዕይ ለኛ ትልቅ ተስፋ፣ ለወያኔ ትልቅ ውርደትና ውድቀት ነው። አንድ የመጨረሻ ነጥብ
ችግር የለም አጭር የመጨረሻ ነጥብ ሁለታችሁን ዶክተር መስመር ላሉ መሰለኝ ያነሳችሁት ሀሳብ እንዳለ በጣም ጥሩ ነው። አጠቃላይ ያው የሚመለከት ነው ወቅታዊ ሁኔታ። እኔ ግን አሁን ምንድነው እየታየ ያለው በሀገሪቷ ላይ ብሔራዊ አደጋ እያንዣበበ ይመስላል በሀገሪቷ ላይ በአጠቃላይ። እና ይሄ ብሔራዊ አደጋ እንዴት ነው መቀነስ የሚቻለው? ምክንያቱም አሁን የሶማሊያና የኦሮሚያን ሁኔታ ብናየው እስከ 200 ሺህ ሰው ተፈናቅሎ በጣም በርካታዎች የሞቱ ነው። ብዙ ግድያዎች፣ ብሔሮችን እርስ በርስ የማገጨት ነው። ህወሓት የመጨረሻ አማራጮችን እየተጠቀመ ነው። ከዛም ዘሎ በማዕከላዊ ኮሚቴ ስብሰባ ትግራይን የመገጠል አጀንዳ አንስቶ መወያየቱም በበርካቶች እየተዘገበ ነው። ወደ ከፋ አቅጣጫና ሁኔታ የመጨረሻ ነገሮች ሲመጡ ወደዛ የሚሄድበት ሁኔታ አለ። በእነዚህ ሁኔታ ላይ የኢትዮጵያ ህዝብ እንዴት መጠንቀቅ አለበት? ብዙ አደጋዎችን ለመቀነስ አንድ ነገር ሲወድቅ ዝም ብሎ አይወድቅምና ይሄንን ከምን አንጻር ታዩታላችሁ ለማለት ነው። ይቅርታ ሌላ አንድ ሰው መስመር ላይ እድል ያላገኘ ስላለ እሱ ይናገርና ካልቻኮላችሁ መልስ ተጠኛላችሁ። አሁን የገባ ሰው አለ? ጣና ይስጥልኝ።
መልካም
ጣና ይስጥልኝ።
ሰላም ሰላም። አስተያየት ለመስጠት ነው?
አዎ ለመስጠት ነው።
እሺ ይቀጥል።
መቼም እንግዲህ በዚህ በኢትዮጵያ ላይ የተደረጉት ውጥረቶች መንግስትን አስፈራቶታል ወይም ፍራቻ ውስጥ ከቶታል።
አይሰማችሁም?
እንግዲህ ለዶክተር የተሰማቸው አይደለም ለኔ ይሰማኛል። እንግዲህ ወይ ቀጥልና ዶክተርን አስቀድማለሁ ካንተ በኋላ።
ኦኬ። ለእናንተ ከተሰማ ለመግለጽ ይችላል። እና የመፈረክረክ ሁኔታ አምጥቶባቸዋል። እንደምናያቸው የሚያደርጉትን ነገር ነው ያጡት። በመሀከል ህዝቡ እንዳይጎዳና ወይም መጥፎ እልቂት አይነት እንዳይመጣ በህዝቡ ተማምናለሁ። ከዚህ በፊትም አሁን ቀደም ብሎ ዶክተር ተናግሯል። ህዝቡ ላይ ያለን እምነት በጣም ብዙ ነው። እንደሌላው አይነት እልቂት ይፈጥራል ብዬ አልገምትም። ሆነም የተነሰሰው ሴራ ከበድ ያለ ነው። ያንን ህዝቡ ትዕግስት እንደሚያሳልፍና ለወያኔ ደግሞ ትዕግስት እንደማይሰጥ ወይም ለውሃት ትዕግስት እንደሌለው አሳውቋል። ይሄንን የምንመለከተው የባለስልጣኖችም በየቦታው እየሸሹ ነው ያሉት። ግማሹን መልቀቅ ያሰጣል አለ። ከመሽተታቸው የነሳ ብዙ ኢንቨስተር የሆኑ ሰዎች ሁሉ ከሀገሩ እየወጡ ነው ያሉት። ዘፋኞችም አንዳንዶችም እዚህ ሰዎች ቀደም ብሎ የተናገረው ሰው የነሱ ደጋፊ የነበረ ነው። ይህም አንድ ምልክት ነው። ወደ ማሸሽ ገደማ ነው ያለው። በእውነቱ ልባቸው ተመልሶ ወደ ህዝቡ ከተመለሰ በጣም ደስ ይለናል። እልቂት ግን እንዳይመጣ የኢትዮጵያ ህዝብ ራሱ ያውቅበታል። እልቂት ነው እያሉ የሚያወሩት እነሱ የራሳቸው ሰዎች ናቸው እንጂ ህዝቡ በህዝቡ ላይ ተነስቶ በየጎሳው የሚጨፋጨፍ አይመስለኝም። እዛ ደረጃ ላይ ከመድረሱ በፊት አስፈላጊውን የፖለቲካም ወይም አንዳንድ መመሪያ ያላቸው ሰዎች እየተዘጋጁ መሆኑን በቅርብ እየሰማን ነው። ሰው እንዳይተላለቅና አስፈላጊውን ሁኔታ ብቻና
ህዋትን ሴራ ማፍረስና ማስወገድ ብቻ በሚለው ነውና ብዙም ስጋት የለኝም። እግዚአብሔር ደግሞ በዚህ ላይ ይጨመርበትና እነዚህ ሰዎችን በሰላምና በእንትን እንደሚያወጣ እርግጠኛ ነኝ። ባጭር ጊዜ ውስጥም ደግሞ ለውጥ የምናይ ይመስለኛል። ይሄንን ለማየት ለተመፈልገው ለአሁን ጊዜ
እሺ አመሰግናለሁ። ቅድም ያነሳውት ነጥብ አለ ዶክተር እንዳለ የመጨረሻ ነጥቦትን ምናልባት ይሰጡ።
አዎ እኔ ምንድነው እርግጥ አስጨናቂ ሁኔታ ነው ለሁላችንም ለዛች ሀገር ዜጎች ለሁላችንም አስጨናቂ ሁኔታ ነው ያለ እና ሁላችንም ጉዳዩን ባንክሮ የምናይበት ነው። ከፍተኛ የሆነ ጥንቃቄ ማድረግ የሚያስፈልግበት ወቅት ነው። ትግስት በጣም የሚያስፈልግበት ወቅት ነው እና ማንኛችንም በሽልም ለብቻችን በሽልም እንወጣለን ብለን የማንገምትበት ወቅት ነው። ይሄንን ሁኔታ በዘዴ ካልያዝነውና ካላሳለፍነው ከዚህ ጥቅም አገኛለሁ ብሎ የሚያስብ ከዚህ አደገኛ ሁኔታ የሆነ ነገር ይወርድልኛል ብሎ የሚያስብ ሁሉ ስተት ያሰበ ነው የሚሆነው። ስለዚህ መንግስትንም ጭምር ምለው ምንድነው እስካሁን ድረስ የተጠቀሙበት መንገድ የተጓዙበት መንገድ አልሰራም። ሀገሪቱን ከድጡ ወደ ማቁ ነው ሲወስድ የቆየና አሁን ለመጨረሻ ጊዜ እንኳን ለህዝቡ ውለታ ቢውሉ በመጨረሻው ሰዓት እና ጥሩ ሁኔታ የሚፈጠርበት ሰላማዊ ሁኔታ የሚፈጠርበት በውይይት በኃይል አይደለም በተንኮል አይደለም በውይይት ሰላማዊ ሁኔታ ሰላማዊ የስልጣን ሽግግር የሚደረግበትን ሁኔታ የህዝቡ ትግል አካል በመሆን ሰላማዊ ሽግግር ሁኔታ እንዲፈጠር መጣር አስፈላጊ ነው ለሁላችንም ደህንነት ሲባል። አለዚያ ግን በብዙ አካባቢዎች እንዳየነው በዩጎዝላቪያ እንዳየነው በሩዋንዳ እንዳየነው የማንወጣበት እንትን ውስጥ ነው የምንገባው እና አሁንም እኔ የዘገያል መሰለኝም አቋማችንን አስተካክለን በውስጥም ያለው ህብረትን ፈጥሮ አንድ ሆኖ በትግስት በስሜት ሳይገፋፋ መራመድ አለበት። መንግስትን ወደ ጠረጴዛ ወደ እርቅ እንዲመጣ ማድረግ በጣም አስፈላጊ ነው። የሚያሳፍር ጉዳይ አይደለም። ሀገርን ለማዳን ሁሉንም መንገድ መጠቀም አለብን። ማንኛውንም መንገድ ሀገርን ለማዳን የሀገርን ህልውና ጠብቀን ለማቆየት ማንኛውንም ዘዴ መጠቀም መቻል አለብንና ይሄ ያስፈልጋል ብዬ ነው የምገምተው። በተለይ ይሄ እርስ በርስ የመተነኳኮሱ ነገር መቆም አለበት። አቅጣጫችንን አስተካክለን ሀገር መቅደም አለባት። ለወደፊት የእርስ በርስ ዴሞክራሲያዊ የሆነ ትግልም ለማካሄድ መጀመሪያ ሀገር መኖር አለባት እና የሚቀድመውን አስቀድመን እንጓዝ ነው የምለው በትግስት በእውቀት በጥንቃቄ።
አሁን የገባ አጥማጫለ
ሃሎ
ተናገረ።
እናስልኝ ዶክተር አንድ ጥያቄ ነበር ያጋጣል።
ለሳቸው ነው ጥያቄው? እሺ
አዎ
ይቀጥሉ።
ኦኬ
አይሰማኝም ግን
ለእርሱ አንድ ጥያቄ ነው መሰለኝ እኔ ነግረውታለሁ ካልተሰማሁት።
እሺ
መንግስትም በሰላማዊ መንገድ ወደ ድርድር የማምጣት ሁኔታ መንግስት ደግሞ በሰላማዊ መንገድ ስልጣንን እንደዚህ የሚለቅበት የሚለው አስተያየት አለ ዶክተር ሰርጠው። ይሄ ነገር በኢትዮጵያ 16 የፖለቲካ መስደት ውስጥ ብዙ ጊዜ ተሞክሮ ያልተሳካ ነው። ለዚህም ነው አንዳንድ የፖለቲካ ድርጅቶች ወደ ሌላ ትግል አቅጣጫ ያመሩት እና አሁንም ቢሆን በህዝባዊ አመጽ ነው እንጂ ወያኔ ማስወገድ የሚቻለው እንጂ ብዙ ህዝብ ኦሮሚያም በአማራም በሌሎችም በኢትዮጵያ ብዙ መስዋዕትነት
እየተከፈለ ነው አሁንም ህዝብም አንፈልግም ይላል እዚህ ፍራት ይሁላ ሰላማዊ ሰልፍ ሰዎች ደም እያፈሰሰ ያለውና ይሄ የሚያስገድ ነው ህዝቡ ግን ራሱ በሰላማዊ መንገድ አሁን ባድሚያደርገው ትግል ባንድነት ትግሉ የመከረ እንጂ ወያኔ ወደዚህ ይመጣል የሚል ሐሳብ ህዝቡ ተሳቆጥቶበት የሚል ግን ሐሳብ አለ እንደዚህ ለታችሁ
አመሰግናለሁ ጥሩ አደርሳለሁ አመሰግናለሁ
አዎ ሰምቻለሁ ይስማኛል አፍ እኔ ምለው ምንድነው ይሄውና እንደምናየው ይሄ መንግስት እየተፈረከረከ ነው እና የሚተማመንባቸው ኃይሎች ግለሰቦች በተለያየ ጊዜ ይሄውና እየተውት ነው እና ቁልቁለት እየሄደ ነው ስለዚህ አሁን አቅጣጫውን ቀይሮ አላዋጣውም እስካሁን የሄደበት መንገድ በሙሉ አልሰራለትም ስለዚህ አቅጣጫውን ቀይሮ ከዚህ ፊት እንደሚያደርገው ሰዎችን ማሰር መግደል እንደዛ የመሳሰለውን ነገር አሁንም የማበጣበጡን ሶማሌዎችንና ኦሮሞዎችንና ሌላም ቦታ እንደዚህ አሉ የሚሞክራቸው ይሄንን አቆሞ አይቻለም ከእንግዲህ በኋላ የማይሆን ነገር ስለሆነ አቋሙን አስተካክሎ ከህዝብ ተወካዮች ጋር እሱ መርጦ እደራደራለሁ የሚላቸው አይነቶች ሳይሆኑ የህዝብ ተወካዮች የሆኑ ወይም ተቃዋሚ ኃይሎች ከነዚህ ጋር ትክክለኛ ድርድር ማድረግ ለራሳቸውም ደህንነት ሲባል አቋማቸውን አስተካክለው ከህዝብ ጋር መዋየት መቻል አለባቸው ከህዝብ ጋር መታረቅ አለባቸው አላለውኝ ኦፍ ኮርስ ይሄንን የማይቀበሉ ከሆነ ያው የማይቀረው የትግሉ መቀጠል አለበት መገደድ አለባቸው ነገር ግን ተገዶ እዛ አይነት ሁኔታ ውስጥ መቼም ጦርነት እኮ ዳንስ ጉዳይ አይደለም እና የሚፈልግ አይደለም ሲቪል ዎር ነው ይሄ ያገር እርስ በርስ ከዛም የሚያልቀው መቼም ወገን ነውና በተቻለ መጠን እንደው እኔ እንደው ይችን የመጨረሻ ሰዓት እንኳን አምሮ ገስተው በሰላም ቢያስረክቡ 25 አመት ሙሉ ገስተው አልከፋም ለማም እና ይሄ sultaan የግል ንብረት አይደለም የኢትዮጵያ ህዝብ ነው sultaan እና ይሄንን አስረክበው በመልካም ሁኔታ የሚተላለፍበትን መንገድ ቢያዘጋጁ ብዬ ነው እኔ እንትን እምለውና መገደድ አለባቸው ኦፍ ኮርስ እና ተገደው ለዛ ቢመጡ የሚል ነው የኔ እንትንና ኦፍ ኮርስ እንደሚሉ ከሆነ ያው ይገደዳሉ ማለት ነው ፋይናሊ ይሄንን ለማለት ነው አመሰግናለሁ
ዶክተር ማርሻሙ
ሄሎ
ሃሎ
ከቤት
እስቲ ቀጥሎ እርሶ የመጨረሻ ጠራ አድርገው ከዚህ ዜና ሰዓትም ኦሬዲ ያለፈ ነው ከዛን መለሳለን
እሺ ይስማል አይደለም
አው ይስማል
አው እንግዲህ በመፍቴ ሐሳብ ደረጃ አሁን መፍቴ ይሆናል ብሎ ለመናገር ምናልባት የሚያስቸግር ሁኔታ ቢሆንም ግን አንድ የምንነሳበት ነጥብ መኖር አለበት ያ ነጥብ ምንድነው እኛ ኢትዮጵያውያን ለሰላምና ለነጻነት ለዲሞክራሲ ምስረታ ብዙ ሁኔታዎች አምልጠውናል ብዙ ታሪካዊ ክስተቶች አምልጠውናል ንጉሱን ከመውረድ ጀምሮ የሽግግር መንግስት ወታደሩ አቋቁሞ ከዛ ደሞ ሌላ የመቀጠሉ ጉዳይ ከዛ የሐድ የመምጣቱ ጉዳይ ከዛ በቅንጅት ጊዜ ህዝባዊ ምርጫው ግብ ያለ መሆን ጉዳይ ቀደም ሲል እንደውም የነበሩ ራሳቸው ባለ የተማሩቱ ኢሃፓና ሜሶን ብለው እርስ በርስ የመጋጨታቸውና ያቱልድ የመጥፋቱ ምክንያት የመሆኑ ጉዳይ እነዚህ ከነዚህ ስተቶቻችንና ካመለጡ ታሪካዊ ኢቨንቶች ላይ ተነስተን ዛሬ ደግሞ ያለው ሁኔታ እንዳያመልጠን ሲስተማቲክ ይሁን አያያዝ ይፈልጋል። ትግሉ ብሔራዊ የሆነ ጥንቃቄ የተሞላበት ለውጥን ይፈልጋል። ለዚህም የህወሓትን አስተዋጽኦም እኔ ቦታ ሰጠዋለሁ። አሁን ኢትስ ኳርተር ቱ 11 ሊመሽበት ነው እና በዚች በቀሪዋ ሰዓቱ ከህዝብ ጋር የሚታረቀበትን ሁኔታና ምዕራባውያኑ እንደጠቆሙትም ብሔራዊ የሆነ ሁሉን አሳታፊ ሁኔታ ፈጥሮ አገሪቱን ወደ ዲሞክራሲያዊ ስርዓት ለማሸጋገር መቻል አለበት የምንደግፈውም ይሄንን ነው ባሉት መሰረት ኢህአዴግ ይችን የመጨረሻ ድሉን ከሌሎቹ ስልጣን ይዘው የነበሩ ክፍሎች ተወረዱበት ታሪክ ራሱን ለመለየት ይሄን አጋጣሚ ተጠቅሞ ከህዝብ ጋር የሚታረቀበት ሁኔታ ሊፈጠር ይገባል። ፖለቲከኞችም እንደዚሁ ወደ ሰፊ ሆነው በቂም ላይ የተመሰረተ እርምጃ ብቻ መፍትሄ ሳይደረግ ውይይት ተደርጎ ሁሉን አሳታፊ የሆነ መድረክ ተፈጥሮ ኢትዮጵያ በዛ መልኩ ወደ ዲሞክራሲ ጎዳና የምትሸጋገርበት ሁኔታ ቢመቻች ጥሩ ነው የሚል ሐሳብ አለኝ። አመሰግናለሁ።
ይገርሰለኝ መልካም ነው።
አርፈዳችኋል አድማጮች 11 ሰዓት ከ6 ደቂቃ ሆኗል። የሳምንቱ አበይት አጫጭር ዜናዎች ቀጥለው ይሰማሉ። በኦሮሚያ የተነሳው ህዝባዊ ተቃውሞ መልኩን አቅጣጫውን ያሰፋ በከፍተኛ ሁኔታ ተቀጥሏል። በተለይም ሰሞኑን በኦሮሚያ ክልል በወለጋ በኢሉባቦርና በጂማ ሊሙገነት ተቃውሞ በሰፊው መካሄዱ ተዘግቧል። በተለይ በሊሙገነት ህዝቡ ሰፋፊ የቡና ማሳዎችን በመቆጣጠር እየተከፋፈለው መሆኑን ከስፍራው የመጣ መረጃ አስተውቋል። ይቅርታ ይኸው ይሄው ሰሞኑን በተጀመረውና በከተማ ዙሪያ ያሉት መንደሮች በአካተተው ተቃውሞ ህዝቡ የቡና እርሻዎችን በመቆጣጠር የተከፋፈለ መሆኑን የአካባቢው ነዋሪዎች ገልጸዋል። የፌደራል ፖሊስ ከአቅሙ በላይ በመሆኑ የእርሻ ማሳዎችን መጠበቅ እንዳልቻለ ታውቋል። ህዝቡ መንግስት የለም እያለ እንደሆነም የተለያዩ መረጃዎች ያመለክቱ ነው። ሰሞኑን በተካሄዱ ሰልፎች በትንሹ 4 ሰዎች መገደላቸው ሲገለጽ ከ10 በላይ የሚሆኑት በመንግስት አጣቂዎች በተፈጸመባቸው ጥቃት መቅሶላቸው ታውቋል። ግድያዎቹ የተፈጸሙት በኢልባቡር በደሌ ከተማና በሰሜን ሸዋ ዞን ጉንዶ መስቀል መሆኑንም ተመልክቷል። በኢልባቡር ጮራ ከተማ ሰሞኑን የተጀመረው ተቃውሞ እስከዛሬም እንደቀጠለ ሲገለጽ የመንግስት ከፍተኛ ባለስልጣናትም በተለይም የህወሓት ሹማምንቶችን በስም እየጠሩ ወንጀለኛ እንደሆኑ ሲገልጹ እንደነበር መረጃዎች ያመለክታሉ። በበደሌ ከተማም ሰሞኑን በቀጠለው ተቃውሞ ህዝቡ የህወሓት መንግስት ከስልጣን እንዲወርድ በጠየቁም የአካባቢው ነዋሪዎች ገልጸዋል። ታካ በንቲና ገመቾላና የተባሉ ሁለት ወጣቶችም ስፖታው መገደላቸው ተዘግቧል። በሰሜን ሸዋ ዞን ደራ ወረዳ ጉንዶ መስቀል ሰሞኑን የተጀመረው ተቃውሞ እስከዛሬም እንደቀጠለ እየተነገረ ነው። የሥራ ተለውጥ እንጠይቃለን የሚሉ ድምጾች በብዛት መሰማታቸው መረጃዎች ያመለክታሉ። ሁሉም ብሔሮች በአንድነት ተሰልፈው ወደ አደባባይ በመውጣት ተቃውሞ ያሰሙ ሲሆን የፌደራል አድማ በተኛ አካባቢውን ቢቆጣጠርም ከህዝቡ ጋር እንደተፋጠጠ ይገኛል። እስካሁን በአካባቢው 2 ሰዎች መገደላቸውና 8 ሰዎች መቆሰላቸው ማረጋገጥ ተችሏል። በወለጋ ጉድሩም ሰሞኑን የተጀመረው ተቃውሞ የቀጠለ ሲሆን ህዝቡ በነቀስ በመውጣት የህዝባዊ ወያኔ ሓርነት ትግራይ መንግስት ከስልጣን እንዲወርድ መጠየቁን የሚመጡት መረጃዎች ያሳያሉ። በኦሮሚያ ክልል የተካሄዱ ያሉትን ተቃውሞ ሰልፎች ማንዳቀናበራቸውና አላማቸው ምን እንደሆነ ምርመራ ላይ መሆኑን የክልሉ ቃል አቀባይ ጽፈት ቤት ገለጸ። የኦሮሞ ፌደራሊስት ኮንግረስ ኦፌኮ በበኩሉ በኦሮሚያ ባለው ግጭት ሀገር አለን ማለት የማንችልበት ደረጃ ላይ የደረስን በመሆኑ ያሳስበናል ብሏል። በኦሮሚያ ክልል ተጠናክሮ የቀጠለው ህዝባዊ አመጽ የተቃውሞ ሰልፎች ተከትሎ የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ የህወሓት ንብረት ለሆነው ሬዲዮ ፋና መግለጫ ሲሰጡ በመግለጫቸው እንዳሉት የተካሄዱ ሰልፎች ህገወጥ ከመአለትም ተቆጥበዋል። በሰልፎቹ ላይ ውከት እንዲፈጠር ያደረጉት አካላትን በቁጥጥር ስር የማዋል ስራ እየተሰራ መሆኑንም አክለው ገልጸዋል። ሰልፈኞቹን ማናቀናበረ የሰልፎቹ አላማስ ምንድነው? ሰልፈኞቹ ወደ ውከተኛነት እንዲቀየሩ ያደረጉ አካላትን ማን አሰማራ? የተከለከሉ የፖለቲካ ድርጅቶችን ሰንደቅ ዓላማ ያለጠፈና ያከፋፈለ ማን ነው የሚለውን ፖሊስ ምርመራውን ካጠናቀቀ በኋላ ሊገልጽ እንደሚችልም አስታውቀዋል። ከዚህ ቀደም በነበሩ መግለጫዎች ግን ፖሊስ ምርመራ ከማድረጉ በፊት ጸረ ሰላም ኃይሎችና አሸባሪዎች ፈጸሙት ሲል መቆየቱ ይታወሳል። ይበንዲ እንዳለ የኦሮሞ ፌደራሊስት ኮንግረስ ኦፌኮ ሰሞኑን በሰጠው ጋዜጣዊ መግለጫ መንግስት ለህዝብ ጥያቄዎች ትኩረት በመስጠት የፖለቲካ እስረኞች እንዲፈቱና ከመኖሪያቸው የተፈናቀሉ ዜጎች በአስቸኳይ ወደነበሩበት ተመልሰው እንዲቋቋሙ ጠይቋል። የኦፌኮ ምክትል ኃላፊ አቶ ሞላቱ ገመቹ በኦሮሚያና ሶማሌ ክልሎች በተከሰተው ግጭት በህዝብ መካከል የተነሳ ሳይሆን መንግስት ሆን ብሎ የህዝብን ጥያቄዎች ላለመመለስ ያደረገው እንደሆነ ተናግረዋል። ኢትዮጵያ ውስጥ ሰሞኑን የተከሰቱ ያሉ ግጭቶች አገር አለን ማለት የማንችልበት ደረጃ እየደረስን መሆኑ በእጅጉ ያሳስበናል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ እስራኤል ለመስራት ተቸግረ ያለው በማለት ስልጣን ለመልቀቅ መናገራቸውን የቤተ ክህነት ምንጮችን ዋቢ ያደረጉ መረጃዎች አመልክተዋል። አራ ተዋሕዶ የተባለው ቤተክርስቲያኒቱ ጉዳይ ላይ የሚያተኩረው ድረገጽ እንደዘገበው ፓትርያርኩ ኃላፊነታቸውን ለመልቀቅ በቃል ያሳወቁ ሲሆን በቀጣይም በጽሑፍ ያሳውቃሉ ተብሎ የተጠበቀ ነው። ላለፉት 5 ዓመታት ያህል በፓትርያርክነት መንበር ላይ ተቀመጡት አቡነ ማትያስ በዙሪያቸው በከበቧቸው የህወሓት አባላት በሆኑ ካህናትና ግፊት ተጽዕኖ ከሌሎች አባቶች ጋር የተጋጩ ከቤተክርስቲያኒቱ ልዩ ልዩ ማህበራት ጋር የተወዛገቡ መቀጠላቸው ሲነገር ቆይቷል። አሁንም ከቤተክርስቲያኑ አባቶችና በቤተክርስቲያኑ ስር ከሚንቀሳቀሱ ማህበራት ጋር በፈጠሩት ውዝግብ ተግባብተው መስራት እንደተሳናቸው ተገልጿል። ከዚሁ ጋር በተያያዘ አቡነ ማትያስ ስልጣናቸው ሊለቁ እንደሚችሉ በቃል በእናገራቸው ይፋ የሆነው በዚህ ሳምንት መሆኑን የሐራ ተዋሕዶ ገለጻ አመልክቷል። እንደዘገባው ከሆነ በቃል ያቀረቡትን መልቀቂያ በቅርቡ በጽሑፍ ያቀርባሉ ተብሎም ይጠበቃል። በኢትዮጵያ ለአገዛዙ ቁልፍ በሆኑ የመንግስት ተቋማት ውስጥ ይጠበቃል። በኢትዮጵያ ባለው የፖለቲካ ለመረጋጋት ምክንያት ለአገዛዙ ቁልፍ በሆኑ የመንግስት ተቋማት ውስጥ ልዩ ጥበቃ የተደረገ መሆኑ ተዘገበ። ልዩ ጥበቃው ከአገዛዙ ባፈነገጡ ባለስልጣናት መፈንቅለ መንግስት ሊካሄድ ይችላል በሚል ስጋት ነው ተብሏል። በኢትዮጵያ ያለው የፖለቲካ ለመረጋጋት በአገዛዙ ከፍተኛ ባለስልጣናት ዘንድ ጭንቀትና ውጥረትን መፍጠሩ ሲገለጽ የተለያዩ ምንጮች እንደሚሉት የህዝቡ ተቃውሞ የፈጠረው ቀውስ በአገዛዙ ባለስልጣናት በኩልም የእርስ በርስ ኩንቻና አለመተማመኑ አይሏል። እናም ድንገት ባልታሰበው ሁኔታ መፈንቅለ መንግስት ሊከሰት ይችላል በሚል በደህንነት ኃይሎች የታገዘ ልዩ ጥበቃና ቁልፍ በሆኑ መንግስታዊ መስሪያ ቤቶች እየተካሄደ መሆኑ ተዘግቧል። ልዩ ጥበቃ በስውርና በግልጽ እየተካሄደባቸው ያሉ መስሪያ ቤቶች የመንግስት መገናኛ ብዙሃንም ጨምሯል ተብሏል። ከፍተኛ መንግስት ባለስልጣናትም በአይነ ቁራኛ ክትትል እየተደረገባቸው መሆኑን መረጃዎች አመልክተዋል። እንደ ቅርብ ምንጮች ገለጻ ከሆነ በአገሪቱ እየታየ ያለው ልዩ ጥበቃ በቃ ምክንያቱ ድንገት መፈንቅለ መንግስት ሊካሄድ ይችላል በሚል ነው። በኢትዮጵያ ባለው ወጥረት ያገዛዙ ባለስልጣናት እርስ በርስ እየተማመኑ አይደለም ሲባል በቡድንና በብሔር የተዋቀረው በህዋት የበላይነት የሚመራው አገዛዝ የራሱን ባለስልጣናት መጠራጠሩ ስርዓቱ እያበቃ መሆኑን አመላካች መሆኑን ታዛቢዎች እየመሰከሩ ነው። በጣና በለስኳር ፕሮጀክት ያለቀደና ጥናት የተተከለው የሸንኮራ አገዳ ኪሳራ በከፍተኛ ሁኔታ ማድረሱ ተዘገበ። በጣና በለስ የስኳር ፕሮጀክት ያለቀደና ጥናት የተተከለው የሸንኮራ አገዳ ከጥቅም ውጪ በመሆኑ የ7.4 ቢሊዮን ብር ኪሳራ ማስከተሉን ፕሮጀክቱ ኃላፊዎች አምነዋል። የጣና በለስ ስኳር ፕሮጀክት የምርምርና የልማት ማዕከል ዋና ስራ አስኪያጅ አቶ ኪዳን የተስፋሚክ ያለገለጹት አገዳውን ከማሳው ለማስወገድና ሁለተኛውን የሸንኮራ ምርት እንዲቀጥል ለማድረግ ከ1 ቢሊዮን ብር በላይ ያስፈልጋል። በጣና በለስ ሶስት ስኳር ፋብሪካዎችን ሰራለው ያለው የኢትዮጵያ ስኳር ኮርፖሬሽን አንዱንም ውን ማድረግ አልቻለም። በ2002 በለሳን በ2002 በለሶለትና በለሶስት በሚል ለመገንባት ፋብሪካዎቹ ሲጣቀሉ ያዋጭነት ጥናት ሳይኖርና በባለሙያዎች ሳይታመንበት እንደነበር ይነገራል። ከጥናቱ በፊት የነበረው ጥድፊያም የፋብሪካው ግንባታ ሳይጀመር ከ13000 ሄክታር በላይ ሸንጎራ አገዳ በመተከሉ ከፈረሱ በፊት ጋሪውን የማስቀደም ስራ ከፍተኛ ኪሳራ እንዲያስከትል ሆኗል ተብሏል። ሸንኮራ ገዳው አድጎ ከሁለት አመት ጊዜ በኋላ ፋብሪካ ገብቶ ለስኳር ምርት ዝግጁ ቢሆንም አንድም ፋብሪካ ባለመድረሱ ከጥቅም ውጪ ሆኗል። በገዳው ማርጀት ምክንያት የስኳር ይዘቱን ያጣው 12200 ሄክታር ምርት በገንዘብ ሲሰላም ከ7.7 ቢሊዮን ብር በላይ መሆኑም ታውቋል። በፌደራል መንግስት መስሪያ ቤቶች የብሔረሰቦችን ተዋጽኦ መሰረት ያደረገ የሥራ ቅጥር እንዲካሄድ የሚያስገድድ ረቂቅ አዋጅ ለፓርላማ መቅረቡ ተነገረ። አዋጁ የፌደራል ሲቪል ሰርቪስ ፖሊሲ እንደሚቃረንም ተዘግቧል። በወረቀት ላይ የሰፈረው ሲቪል ሰርቪስ እንደሚለው በሲቪል ሰርቪስ ውስጥ የሚኖር የመልመላና የእድገት ሥራ በግለሰቡ ብቃትና ሁኔታ ላይ ተመሰረተ እንደሚሆን ሲያዝ፣ አሁን ለፓርላማ የቀረበው ረቂቅ አዋጅ ደግሞ ከዚህ በተለየ መልኩ በፌደራል መንግስት መስሪያ ቤቶች የሚደረገው የሥራ ቅጥር የብሔረሰቦችን ተዋጽኦ መሰረት ያደረገ እንዲሆን የሚያስገድድ ነው። ረቂቅ አዋጁን አስመልክቶ አስተያየታቸውን የሰጡ የዘርፉ ባለሙያዎች አሁን የቀረበው ህግ የፌደራል ሲቪል ሰርቪስ ፖሊሲን የሚጥስ እንደሆነ ገልጸዋል። በወረቀት ላይ ከሰፈረውና በግለሰብ ብቃት ላይ ተመስርቶ ይካሄድ ከሚለው ፖሊሲ ጋር በፍጹም የማይገናኝ ነው ይላሉ አስተያየት ሰጪዎች። በአሁን ሰዓት ይህን መሰረታዊ መርሆ ለመጣስ የተፈለገው ሲቪል ሰርቪሱን በፖለቲካዊ አቋማቸው የገዢው ፓርቲ አባላት የሆኑትን ለመሙላትና በተለይም የአማራ ብሔረሰብ ተወላጆችን ለመጉዳት እንደሆነ አስታውቀዋል። የብሔረሰቦችን ተዋጽኦ መሰረት ያደረገ የሥራ ቅጥር እንዲካሄድ የሚያስገድደው ረቂቅ አዋጅ በኃላፊነት ቦታው ስለሚኖረው የብሔረሰብ ስብጥር ግን ያነሳው ነገር የለም። ረቂቅ አዋጁ ከዚህ በሌላ በሙስናና በአስገድዶ መድፈር ተሳታፊ ሆነው የተገኙና የተፈረደባቸው ግለሰቦች በመንግስታዊ መስሪያ ቤቶች እንዳይቀጠሩ የሚያስገድድም ሐሳብ ማካተቱ ተዘግቧል። በመጨረሻም በሊባቡር ከ20 በላይ የአማራ ብሔር ተወላጆች በአንድ ቀን ብቻ በገጀራ ተጨፍጨፈው መገደላቸው ተዘገበ። ብራና ሚዲያ እንደዘገበው በሊባቡር ዞን ደጋ ጮራ ወረዳዎች የአማራ ተወላጆች ተለይተው እየተጠቁ እንደሆነ ዘግቧል። መንግስትን መቃወም የተጀመረው ተቃውሞ ሰልፍ አማሮችን በጅምላ መግደልና ቤት ንብረታቸውን ወደ ማውደም መዞሩን የሚገልጹ ተጎጂዎች ሰሞኑን ብቻ በአንድ ቀን ከአስር በላይ ሰዎች በገጀራ ተጨፍጨፈው መገደላቸው ተዘግቧል። የአማራ ተወላጆች ቤትና ንብረት እየወደመ እንደሆነ የሚናገሩት በተለይ በደጋ ወረዳ ጎሬ ሰፌና ደፎ ቀበሌዎች የአማራዎች ቤትና ንብረት ሙሉ በሙሉ ወድሟል። በአስር ሺህ የሚቆጠሩ አማራዎችም በጫካ ተዝበትነው እንደሚገኙ ተዘግቧል። የኦሮሚያ ፖሊስ ዩኒፎርም የለበሱ ሰዎች የግድያ ዋና ተሰላፊ እንደነበሩም መረጃው አክሎ ገልጿል። ለጊዜው በጎሮ ቀበሌ የተገደሉ ስድስት ያህል ሰዎች ስም ዝርዝር የደረሰ ሲሆን ሌሎቹም በከፍተኛ አደጋ ላይ መገኘታቸው ተዘግቧል። ከሟቾቹ መካከል አቶ ክንዱ፣ አቶ ምስጋና፣ አቶ ሙላት፣ አቶ ባቡ፣ አቶ ኢማም፣ ሼህ ሁሴን መሆናቸው ተዘግቧል። በሌላ ተጨማሪ ዜና በዚሁ በኢሊባቡር ዞን በሰፈራ ላይ የነበሩ ጥቂት የሆኑ የትግራይ ተወላጆችም መገደላቸው ተዘግቧል። የሳምንቱ አበይት ዜናው በዚህ ተጠናቋል። መልካም ቆይታ። አድማጮቻችን በመከታተል ላይ የምትገኙት ከዚህ ከስቶኮልም የተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን እንደቀጠለ ነው። ቀደም ብለን ከዜና በፊትም እንዳደረግነው በኢትዮጵያ ጉዳይ ላይ ዛሬ የተለያዩ ሐሳቦችን የተለያዩ አድማጮች እየደወሉ የራሳቸውን ሐሳብ እንዲሰጡ አድርገናል። በዛ ላይ የተዋዩ ነው። አሁንም በዛ ሁኔታ ይቀጥላል። አድማጮች እስኪደውሉ ድረስ እኛም ከዚህ ከስቱዲዮ አንዳንድ ሐሳቦችን እያነሳን ቆያለን ማለት ነው። እና በዜድ ስካሁን የተነሱ ሐሳቦች አሉ። ጀሪም ምንድነው እናንተ የምትሉት? እነሱ ካነሱት ሐሳብ አንጻር ተለያዩ ሐሳቦች ተነስተዋል። እንደ መፍትሄ አቅጣጫም የተጠቀሱ አሉና ምን ማለት ይቻላል?
እንደ መብት ሐሳብ የተከሱት ሐሳቦች በአሁን መጠለ መጨረሻ ላይ አንድ ሰው የመብት ሐሳብ ብሎ ከንጉሱ ዘመን ጀምሮ እስካሁን እስከ ወያኔ ፖለቲካ ድረስ ያለውን የስርዓቱን ለውጥ እየተናገሩ ነበር። በንጉሱ ዘመን የነበረው ወታደራዊ በንጉሱ ወርደው የደርግ ፖለቲካ ምን እንደሚመስል ከዛ ነው የቀሸብር ፖለቲካ እንደዚህ ያለ አገሪቷ ውስጥ የተካሄደውን አንዳንድ ነገሮች አንስተዋል። ከዛ አልተማርንም ነው የሚሉት። በጣም ትክክል ነው የተናገሩት። ከዛ አልተማርንም ኢትዮጵያ ህዝብ መማር ነው ያለበት። ምንድነው አንደኛው ስርዓት ተወግዶ አንደኛው ስርዓት በመጣ ቁጥር የነበረውን ስርዓት ደጋፊዎችን አሳዶ መግደል ወይ ደግሞ አሳዶ የነበረውን ስርዓት ኮናኝ ከነበረው አንድ የፖለቲካ ፓርቲ ፖለቲካውን አሸንፎ ህዝቡ ውስጥ ሰርጾ ሲገባ እኔ ከእንትና ሻላለሁ ይያል አይደለም መኖር ያለበት እኔ ለህዝቡ ሻላለሁ እኔ ከደርግ ሻላለሁ እኔ ንጉሱ ስራ እሻላለሁ ከማለት ይልቅ እኔ ለህዝቡ እሻላለሁ የሚል አስተሳሰብ ሊመጣ ትላንትና ከደርግ ጋራ ትላንትና ከንጉሱ ጋራ ሲሰሩ የነበሩትን ጓዶችን ዛሬ መቀጣጣል እናደርጋቸው አይገባም። ያ ስርዓት ሊያበቃ ነው የሚገባ። ዲሞክራሲ የሆነ ስርዓት አለን ካልን ያን አስተሳሰብ ልናነሳው ለነጥለው ነው የሚገባው። አሁን በቀርበ ጊዜ እንግዲህ ከኛ የተሰሩት አቶ አንዳርጋቸው ጽጌ ካየናቸው ስርዓቱ እስኪ ምን ይመስላል ብለው ስርዓቱ ውስጥ ገብተው እስቲ ውጪ ወጥተው ከመተቸት ስርዓቱ ውስጥ ገብተን እስቲ ስርዓቱን እስኪ የሚያስተካክሉት ቆነ ነው ብለው ከወያኔ ጋር ሲሰሩ የነበሩ ሰዎች ናቸው። ሲያዩት ግን ስርዓቱ የሚስተካከል ሆኖ ስላላዩት ከስርዓቱ ራሳቸውን አገልለው የራሳቸውን ሐሳብ ይዘው ወጥተዋል። እና ትላንትና ከዛኛው ጋር ነበር ትላንትና ከዚህኛው ጋር ነበር የሚለው ትችት አሁንም ካለ እቺ ሀገር ወደሚታየለት ራይ የምትሄድ አይደለችም፣ መንገድ ላይ ነው የምትቆመው። አሁን ልናስበው የሚገባው ነገር ትላንትና ስተሰርተዋል ብዙዎች ሊሳሳቱ ይችላሉ። ብዙዎች አመለካከታቸው፣ አስተሳሰባቸው፣ አይዲዮሎጂያቸው ስተት ሊሆን ይችላል። ዛሬ ግን የሚመጣው ይሄንን ስተት አርሞ የሚመጣው ህዝብ የሚመርጠው መንግስት ግን የትላንትናውን ከዛኛው ይሻላል ከሄኛው ይሻላል የሚለውን ነገር ከመካከላችን ካላወጣን አሁንም የባሰ አዘቅት ውስጥ እንገባለን። እንደገና አሁን ከስልጣን ላይ ያሉት ባለስልጣኖች ስታያቸው ከስልጣን መውረድ የሚፈልጉት እነተኛ ታማኝ ስንሆንላቸው ነው። ካልሆንላቸው ፍርሃት ካለባቸው ፈሪ ደሞ ሁሉ ጊዜ እዛው ቦታ ላይ ሆኖ ሰውን እየገደለ መኖር ነው የሚፈልገው። ምክንያቱም ወዴት ይሄዳለው የሚላል ወዴት ይሄዳለው ወዴት ደርሳለው የሚለው ነገር ፍርሃት ህዝቡን እንደገና ወደ ጭካኔና ወደ እርስ በርስ መገዳደል እንዳያመጣው ጠፋጥተዋል። ወንድሞቻችን ናቸው ከዚህ በኋላ አብረን እንዴት እንኖራለን የሚለውን ነገር ነው መቀጠል ያለብን።
ግን እዚህ ላይ እንደዛ ሲባል ያጠፉ ወገኖች ለፍርድ አይቀርቡ ማለት
አይደለም። የደርግ ፖለቲካ በደርግ ፖለቲካ ውስጥ የነበሩ ወንድሞች እኮ ጓዶች እኮ ለፍርድ ህዝብ ለፍርድ ያቀርባቸው ለፍርድ ቀርቧል። በየዘመኑ ግን የማንዴላን ስርዓት ብንከተለው ግን የምህረት ልብ ቢኖረን ግን እኔ አዲስቷን ኢትዮጵያ እንደ ኢትዮጵያ ድምጽ ሬዲዮ ሳይሆን እንደ ጄሪ አስተሳሰብ የማንዴላን አይነት ስርዓት የምህረት አስተሳሰብ ቢኖረን ግን ተበድለናል ይታረዱብናል ይሞቱብናል የጎሳው የሃይማኖት የብዙ ጦርነቶች አልተፈልፋል። ኢትዮጵያ ግን በመታሰር በመገረፍ የመጣ ለውጥ ግን የለም። የምህረት አስተሳሰብ ቢኖርን ግን እና ዜጎችን መቀጣት የሚገባቸው እንደ ህጉ ሊቀጡ እንደ ህጉ በህዝብ ፊት ሊዳኙ ይገባቸዋል። ሌላውን ግን ትላንትና ከዚህኛው ጋር ነበር ትላንትና ከዛኛው ጋር ነበር እየተባባልን ግን ባንተቻች እንደገና ተቀብለን አስተሳሰባችንን አርመን ብንሄድ መልካም ነው ማለት የግል አስተያየቴ ነው።
አሁንም ከሷ የተሻለ የተለየ ሐሳብ የለኝም። በርግጥ እንደዚህ አይነት ማለት የተለያዩ ሰዎች በተለያየ አመለካከት ውስጥ ይጓዙ ይሆናል። ነገር ግን ያመለካከታቸው ደግሞ ስተት መሆኑን ካወቁና ወደ መልካም ነገር ከመጡ አይ በፊት የተሳሳተ መንገድ ውስጥ ስለነበር ካሁን ወደ ቀጥተኛ መንገድ ውስጥ ራስን አረመ መግባት አይችልም የሚል መንገድ የመዝጋት ስራ መስራት አለበት ብዬ አላምንም። በእኔ እምነት ማንንም ሰው ብቻ ስተቱን ካረመ ለምሳሌ መጥቀስ እንችላለን። እድሜ ያስለገሰ የኮሙኒኬሽን ምክር ቤት ከናቱ በርከስ ነው ጋር ሲሰራ የነበረ ነበር። በኋላ ግን ያለው ስተት እንትን ብሎ ነው አርሞ ነው ወደዚህ እንትን ያለውና ማንንም ሰው ስተቱን ካመነ በቅርቡ ታስሮ የነበረውና ታሙ የነበረውን ደግሞ የእንትን የ
ሀብታሙ
አያሌውንም ደግሞ ማየት እንችላለን። በፊት ከገዢው ፓርቲ ጋር ለሁለት አመት ሰርቻለሁ ብሎ በራሱ አንደበት ተናግሯል። ነገር ግን ከዛ በኋላ የህዝብ ተቀባይነትን አግኝቷል። የስርዓቱ አካሄድ ልክ አለመሆኑን በመናገሩና ከህዝቡ ጎን በመቆሙም ጭምር ማለት ነው። እና ማንኛውም ሰው እንደዚህ ኖርማል ሰዎች ባለስልጣኖች በህዝብ ደም የቀለዱ የሰውን ህይወት የቀጠፉ ሰዎች ለፍርድ የሚቀርቡበት ታይም ነው አሁን ከስርዓቱ ድቀት በኋላ። ግን ከዛ በፊት በዝም ብሎ ድጋፍ ላይ ያሉ ሰዎች እንደግፋለን የሚሉ ሰዎች ወደ ሰላማዊ መንገድና ከኢትዮጵያ ህዝብ ጎን እንቆማለን የሚሞተውም የሚገደለውም የኛ ወገን ነው ብሎ ይሄን አስተሳሰቡን ተቀብሎ ወደ ኢትዮጵያ ህዝብ አመለካከት ወደ ኢትዮጵያ ወደ ምትፈልገው ሐሳብ ከመጣ ማንንም ሰው ሊቀበሉ ይችላል የሚል እምነት አለኝ።
በዚህ እኔ ሰለጠነው ዓለም ላይ እንደሚሆን ሰለጠነው ዓለም ላይ በፖለቲካ በአይዲዮሎጂ ሊያያሉ በአመለካከት ሊያያሉ ከዛ ከስራቸው ወይ ከአመለካከታቸው ውጪ ደግሞ ኖርማል ላይፍ እንደሚኖሩት ያንን አይነት ካላዳበረን አሁንም ምን ይደብታ አካሄድ ወደ አዘቅት የሚከተን አካሄድ ነው። ሰው በህግ ሊዳኝ ይገባዋል። የሰው ነፍስ ያጠፋ ሰው እንደ ህግ በህግ ሊዳኝ ይገባዋል። በአመለካከት ደግሞ የተሳሳተን ሰው በመህረት አዲስ የዲሞክራሲ ጻሃይ እናወጣለን የሚለው አሁን ኢትዮጵያን ቀበላታለሁ ይዛታለሁ የሚለው አመለካከት ያላቸው ፖለቲካ ፓርቲዎችም ይሁን ሲቪሎችም ይሁን የትኛውም ሰው ቢሆን ይሄን አመለካከት ሊቀበልና ይሄን አመለካከት ሊያደራጅ ይገባል ብዬ ነው ማስበው።
አሁን እንግዲህ የተለያዩ አድማጮቻችን በስልክ መስመራችን ላይ በ0819100 ላይ እየደወሉ አስተያየታቸውን እየሰጡን ያሉት ከዚህም በፊት ወደ ቀጣዩ የተለያዩ ውይይቶች ላይ የስልክ ውይይቶች ከመግባታችን በፊት ከዛ በፊት አንድ በፊት የጠየቅነውን ጥያቄ በድጋሚ ማቅረብ እፈልጋለሁ። የቀዳማዊ ኃይለ ሥላሴ ከስልጣን መውረዳቸውን ያበሰረው ጋዜጠኛ በኢትዮጵያ ድምጽ ሬዲዮ ማን ይባላል ነው ጥያቄው። በ0819100 ላይ 1000 ላይ እየደወላችሁ አስተያየታችሁ መስጠት ትችላላችሁ።
ከዚህ መመለስ ይቻላል።
አንቺ ቀድመሽ ጥያቄውንም ስላወቅሽ መልሶ ምናልባት በኋላ ላይ ተሸላሚ ሊያደርግሽ ይችላል።
እሺ
¡Gané, maratón! gar kono nyare mi mukuna tayu kana chka sergenya woto milayu no su malenya imu shiu ondo sao senle ayu lenya basao api sono zare kanu bazana ko yikar mazano echenya chiu adwekina andena ko yorol patana
አድማጮቻችን ፕሮግራማችን እንደቀጠለ ነው ቀደም ብለን እንዳልነው እንዳስተዋወቀ ነው በኢትዮጵያ ወቅታዊ ጉዳይ ላይ ተለያዩ ግለሰቦችም የደወሉ አስተያየት እየሰጡ ነው እናንተም አስተያየት እንድትሰጡ መክራለን አሁን መስመር ላይ እንግዳሉ ሃሎ ጠና አስተልኝ
ጠና አስተልኝ
እንደምን አደሩ
እግዚአብሔር ይመስገን እንደምን አደራችሁ
እግዚአብሔር ይመስገን እንግዲህ በኢትዮጵያ ወቅታዊ ጉዳይ ላይ ተለያዩ ግለሰቦች የደወሉ አስተያየት እየሰጡ ነው በኢትዮጵያ ያለችበት ወቅታዊ ሁኔታ ብዙ ሰዎች በተለያየ መንገድ እየገለጹት ይገኛሉና ብዙ ነገር በፍርሃትም በመጨነቅም አይነት አገላለጽ የተገለጸ ነው እንደርሶ ይታ እንደርሶ ግምት እና ሁኔታ አሁን ያለው የኢትዮጵያ ተጨባጭ ሁኔታ እንዴት ይደስሱታል እንደው አጭሩ
በቅድሚያ የኢትዮጵያ ድምፅ ሬዲዮ ይህንን ድል ስለሰጣችሁኝ አመሰግናለሁ። ውይይት ወቅታዊ በሆነ ሁኔታ ኢትዮጵያኖች መወያየት ይገባቸዋል እና ጥሩ ፕሮግራም ነው። ወደፊትም እንደዚህ አይነት መቀጠል አለበት እና ወደ ሌላውም ዓለም ቢዛመት ጥሩ ነው ብዬ ግምታለኝ። ወደ ጥያቄ ስመለስ ዛሬ ኢትዮጵያ ያለችበት ሁኔታ ለብዙ ዘመን ያለችበት ሁኔታ ነው። በተለያየ ሁኔታ ምንረዳው ካንዱ አንዱ የባሰ አርገን ምንረዳው እኛ ነን። እንደሚገምት በኔ ግምት የለት የለቱን እንደጓያ ነቃ የለት የለቱን እየተከተልን የምንሄድና ወያኔ አጥፊም ሆኑን ከተረዳንበት ጊዜ ጀምሮ እንታገላለን የሚለውም የፖለቲካ በፖለቲካ የተደራጀ ኃይል ስትራቴጂ አውጥቶ ከመጀመሪያው ጀምሮ ትግሉን ስልት በያዘ መንገድ እየተከተለ አይደለም። ከዚህ የተነሳ ሁልጊዜ ወያኔ ቀውስ እየፈጠረ መነጋገሪያ ይሰጠናልና ያንን ተከትለን ስለምንሄድ ከትናንቱ ዛሬ የባሰ ዛሬው ነገ የባሰ ያደረግን ምን መለከተው እኛ ነን እንጂ ወያኔ ያደግን ስትራቴጂ ብንመለከት ያንን ህዝብ በመከፋፈል ተቃዋሚ በስክክለኛ ለህዝብ የሚያስቡን ኃይል በማጥፋት ጋዜጠኞችን በማጥፋት ፖለቲከኞችን በማጥፋት በከፋፍለህ ግዛ የኖረ ኃይል ነው እና ያንንም ለመቀጠል ምንም ስቲል ያንን የመቀጠል እድል እንዳለው ነው። አሁን ትንሽ ነገሩን ለውጥ የሚያደርገው የኢትዮጵያ ህዝብ ለብዙ ዘመን ሲታገል ኖሯል። ያ ሲታገል የኖረው ህዝብ በተራ በተራ እየተነሳ በተራ በተራ እየተመታ የቆየው አሁን ባንድ ላይ የመነሳት ሁኔታ ይታያል። ይሄ ባንድ ላይ የመነሳት ሁኔታ ለወያኔ የራስ ምታት ሆኖበታል። ምክንያቱም ከሚችለው በላይ ከሚያጠፋው በላይ ሊያጠፋው የማይችል ኃይል ይሆንበት መጥቷል። ግን ከዚህ ላይ ተያይዞ ደግሞ ይሄ የህዝብ ትግል የተቀነባበረ አለመሆኑ ደግሞ አመራር ያለው ሆኖ አይታየንም። እኛ በውጭ ባለነው አይን ብቻ ሳይሆን በአገር ቤት ባሉትም የጎልቶ የወጣ አመራር ኃይል የለውም። ለወያኔ አማራጭ የሚሆን ኃይል የለውም። ፍራቻውን በተመለከተ መቼም ሁላችንም ስለሀገራችን የምናስብ ሰዎች ሁላችንም ያስፈራናል። በየጊዜው ሁኔታዎች ሲፈጠሩ የሀገራችን ዘላቂታ ሁኔታ ሰለም ያስፈራናል። ግን ታሪክ እንደሚያስተምረን ኢትዮጵያ ከብዙ ፈተና ያለፈች የመጣች ሀገር ናት። በእኔ እምነት አሁንም ይህን ፈተና ትወጣለች የሚል እምነት አለኝ። ሌላው አሁን ብዙ ከዚህ ፍራቻ ጋር የሚያያይዘው ወያኔ የመገነጣጠል ፍላጎቱን በተለይም የትግራይ ሪፐብሊክ የማቋቋም ጉዳይ ብዙ ሰው ያነሳዋል። በእኔ ግምት ዛሬ ለአስር ዓመት የሚበቃ ሀብት ከኢትዮጵያ ዘርፈው ቢሆን ወታደር ኃይሉን የሰበሰቡ ቢሆን በመጀመሪያ የትግራይ ህዝብ ኢትዮጵያዊነቱን በጠቅላላው የሚክድ ኃይል ሆኖ ካለመገኘቱ፣ ከዚያ ላይ ደግሞ በዙሪያው ያለ ጥላትነት የሚፈጥር የቦርድ ወደ ምንድነው የጠረፍ ግጭት የሚፈጡ ሁኔታዎች ያሉበት ረጅም በጅም ፕሮብሌም ያለበት ስለሆነ እኔ ያ አይታየኝም። በአጠቃላይ የመገነጣጠል ሁኔታ በሚመለከት በጽንፈኛ የሆኑ ኃይሎች ጥቂቶች ናቸው፣ ድምጻቸው የሚሰማው እነሱ ናቸው። አብዛኛው የኢትዮጵያ ህዝብ በዚህ ላይ ድምጹን የማይሰጠው ህዝብ የሀገሩን አንድነት የሚፈልግ ህዝቡ በአንድነት የመኖር የሚፈልግ ህዝብ እንደመሆኑ መጠን ይሄ ሁላችንም ተስፋ ሊያስቆርጠን አይገባም። ዋናው ዛሬ ላለው አሁን ላለው ችግር ከዚህ እንዴት እንወጣለን የሚለው ችግር በሚያድ ጊዜ እንግዲህ ነገሮች በነገሪ ላይ ጥያቄን እየቀደምኩ ያነሳው ግን እንዳይሆን በአጠቃላይ
ሌሎችም አድማጮች አሉ መስመር ያዙ መፍትሄውን እንደው ባጭሩ ገልጸውልኝ።
በጣም ግሩ እኔ መፍትሄው የሚል በመጀመሪያ ደረጃ የኢትዮጵያን ህዝብ የሚወክል ኃይል ወደ አንድ መምጣት አለበት። አሁን ፍርክስክስ እንዳልነው ሁኔታ ሰላም ቢባል እንኳን ሪልስ ደንበኛ ሰላም አይወጣም። ያ ኃይል ወደ አንድ ሆኖ ወያኔን ማስቸገር አለበት፣ ወያኔን ማስጨነቅ አለበት፣ ወያኔ ለነጎሽሽን መቅረብ አለበት። ወያኔን ከነጎሽሽኑ ውጪ እናደርጋለን፣ እናስወጣለን፣ ወያኔን እናጠፋለን የሚባል እንትን የውሬ ድምብሱን የመሄድ ያህል ነው ማለት ለተቀማጭ ሰማይ ቅርብ ነው አይነት ነገር ነው። ወያኔ ዓለም አቀፍ ድጋፍ ያለው የኢትዮጵያን ሀብት በሙሉ በእጁ ያዘ ሴኩሪቲውን ወታደሩን በእጁ ያዘ ኃይል ነው። መጥፋት ላይ ከደረሰ የሚጠፋ ከሆነ አገርም ያጠፋል። ናው ይሄ ሁኔታ ሳይሆን ግን መግዛት የማይችሉበት ሁኔታ ላይ ከደረሱ አይቀር ዛሬ እየተደበደበ ያለው ህዝብ ሰላም ጠያቂ ሆኖ መቅረብ ሳይሆን ትግሉን አፋፍሞ ወያኔ ለሰላም እንዲገደድ ሰላም ፈላጊ ሆኖ እንዲመጣ ያስፈልጋል። ይሄ ሰላም ፈላጊ ሆኖ በሚቀርብ ጊዜ በጠቅላላው በአገራችን በአገሬ ያገባኛል የሚል ኃይል በሙሉ የተካተተበት የሰላም ሽግግር ሁኔታ መፈጠር አለበት። ይሄ እንግዲህ ሁላችንም ራይ ይሄ ነው። በነገራችን ላይ አሁን ዛሬ በጥዋት አንድ ወነት ይሁን ውሸቱን እንግዲህ ትክክለኛ አላውቅም ልክ ለንደን በተደረገው አይነት ኮንፈረንስ እንዲሁ ወያኔዎችን በአሜሪካኖች አሰባሳቢነት ቀደም ብሎ ሱዳን ተደርጎ የነበረ አሁን ደግሞ በአሌክሳንድሪያ የሚካሄድ ውይይት አለ በኦነግና በማነው በወያኔ መሐከል እና ይሄም በአሜሪካኖች አጋፈሪነት ነው የሚል እንዲሁ ተባራሪ ወሬ ደርሶኛል። እንደዚህ አይነት ሁኔታ የሀገራችን የወደፊት ራይ የሚያጨልም ነው። ምክንያቱም የሁለት ወይ የሶስት ኃይሎች ውይይት አይደለም ለዛች ሀገር ሶሉሽን የሚያመጣው የጠቅላላው የህዝቧ ተወካዮች የሚል ለህዝቡ ቆመናል የሚሉ ኃይሎች ሁሉ የሚወከሉበት መሆን አለበት። እና እንግዲህ ያለኝ እንትን ወያኔም የዚህ አካል መሆን ይኖርበታል። ያለዛ ጠፍቶ መጥፋት የሚመርጡ የሆነ እንደሆነ ደግሞ ቀላል እንትን አይደለም። ምክንያቱም አማራጭ የላቸውም። ቀደም ብሎ አንዳንድ ሰዎች እንደጠቀሱት ዛሬ እዚህ ዘርፎ ተሸሽጎ መኖር የለም። ዛሬ እዚህ ሰው ገሎ ጎረቤት ሀገር መግባትና በሰላም መኖር የለም። ስለዚህ እነዚህ ሰዎች ምንም አማራጭ የላቸውም። ስለዚህ በሀገራቸው ውስጥ ሰርቫይቭ የማድረግ ሁኔታ ኖት በገዥነት ሳይሆን በሀገራቸው ሰርቫይቭ የማድረግ የመኖር ሁኔታቸው ለነጎሼሽን መቅረብ አለበት። ለነጎሼሽን መፈለግ ያለባቸው እነሱ ናቸው። ለዚህ ግን ዋናው ይህንን ለማድረግ የኢትዮጵያ ህዝብ ትግል ነው። የኢትዮጵያ ህዝብ ትግል ደግሞ ድሮ ከብዙ ዘመን በፊት ጥቂቶች ይናገሩና ጆሮ ያላገኘ የኢትዮጵያ ህዝብ ችግር መቀናበር አለበት ሁሉ ብሶት ብሶቴ ነው ብሎ መነሳት አለበት። ዛሬ ሁሉ ይሄንን ያቀነቅናል። በድርጊት ግን ስቲል አሁንም ቢሆን አይታይም እና ይሄ መምጣት አለበት። ይሄ ነው ለጊዜው ያለኝ እንትን። እንግዲህ ደግሞ የጠየቀኝ እንደሆነ መልሳለሁ። አመሰግናለሁ።
እግዚአብሔር ይስጥልኝ። መልካም ሁሉ። አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁንም አንድ አድማጭ መስመር ላይ አሉ። ሃሎ ተናስተልኝ።
ተናስተልኝ።
እንደምን አረፈድክ? በኢትዮጵያ ጉዳይ ላይ አስተያየቶችን እየሰበሰብን ሰዎችም የበኩላቸውን አስተያየት እየሰጡ ነውና የእርሱ አስተያየት ምንድነው አሁን በኢትዮጵያ ወቅታዊ ጉዳይ ላይ?
አዎ አሁን ማለትም እኔ አስተያየት ለመስጠት የፈለኩት ስፔሻሊ እነዚህ ባለስልጣኖች ከዚች ሰሞን ወዲህ እየመጣ ያለ ነገር በገዛ ፍቃዳቸው የስልጣን ለቀቁ ምናምን የምትባለው ነገር ትንሽ እንደኔ አስተያየት ከሆነ ትንሽ የምናልባት የወያኔ የቀድሞን ስራ የማቅ አንዳንድ ሰው እንደ መልካም አጋጣሚ ሊቆጥረው ይችላል። ነገር ግን ይሄ ነገር ለምን ሆነ? በተመሳሳይ ጊዜስ እነዚያ አካላቶች ለምን ይሄንን አደረጉ? ምክንያቱም ግለሰቦቹ የለቀቁት ግለሰቦች ምናልባት አባዱላ ከዚህ ቀደም የመከላከያ ጀነራል የነበረ ሰው ነው። ያው በረከት ስምኦንም እንደሚታወቀው የመንግስት ዋናው ማለትም ከበስተኋላም ሆኖ ፍለፊትም ሆኖ መንግስት በሚወስዳቸው እርምጃዎችም ይሁን የፖሊሲ ጉዳዮች ዋናው ተዋናኝ እንደሆነ ነው። ስለዚህ እነዚህ ሁለቱ አካላቶች እንደኔ የምለው የወያኔ ሴራ ነው፣ ሆን ተብሎ ነው እንጂ እውነት ለህዝብ አስበው ወይም ደግሞ አባዱላ በረከት እንኳን አልተናገረም አባዱላ እንደተናገረው ለህዝብ አስቦ አይመስለኝም። ስለዚህ ህብረተሰቡ በእነዚህ ነገሮች ሳይዘናጋ የነሱን መልቀቅ ከማራገም አንዱ ተጠያቂዎች እንደሆኑ አድርጎ በመውሰድ ለጥንቃቄ መመልከት አለበት ባይ ነኝ። ሌላው ይሄ ሰሞኑን እየተካሄደ ያለው በኦሮሚያ ያሉ የህዝብ አመጾችን በምንመለከትበት ሰዓት በጣም መንግስት ያስፈራበት ሁኔታ አለ። መንግስት የፈራው ራሱ አለ። ከዛ አንጻር ይሄንን በመፍራት እነዚህ የተለያዩ ስትራቴጂዎችን በመቅረጽ ነው የሚገኘው እና ትንሽ እኔ አሁንም እቺ ምናልባት አላቅም ስለሰውየው ለማ መገርሳንም አንዱ አድርጌ ነው እቺ አሁን አንዳንድ ግለሰቦች ስፔሻሊ ዲያስፖራ አካባቢ ላይ ያሉ ግለሰቦች ለማ መገርሳን የመጣ መሲህ አርገው እየቆጠሩት ያሉበት አጋጣሚ አለ። ምናልባት አላቅም ወደፊት የሚመጣውን ነገር ግን ከሰውየው የበፊት ስራው ስነሳ ትንሽ ለማመን እቸገራለሁ። ምክንያቱም ለማ መገርሳ ከዚህ በፊት የኦሮሚያ ጸጥታ ጉዳዮች ኃላፊ የነበረ ሰው ነው። በዛን ወቅት ብዙ የኦሮሚያ ወጣቶችም ይሁኑ በኦሮሚያ ክልል የሚኖሩ የተለያዩ ብሔር ተወላጆች ብዙ አደጋ ደርሶባቸው በግንባር ቀደምትነት የወያኔ ተላላኪ ሆኖ ሲሰራ የነበረ ሰው ነው። አሁን ተገልብጦ ምናልባት ኢትዮጵያ ስላለ እኛ ኢትዮጵያ ላለን ሁሉ ልባችን ከፍተን ከመሸወድ ትንሽ በጥንቃቄ እንድንመለከት ነው። አላቀም እንዳልኩ ሰውየው ምናልባት ልብ ገዝቶ ከሆነ አላቀም፣ ግን ትንሽ ሁላችንም በጥንቃቄ እንድንመለከተው ነው ምለው። ከዛ በተረፈ ግን በአሁን ሰዓት ኦሮሚያ ውስጥ እየተካሄደ ያለው ነገር ምናልባትም ኢትዮጵያ ወደ አዲሱ የዲሞክራሲያዊ ስርዓት ለመግባት በአጭር ጊዜ ውስጥ ይሆናል ብዬ እገምታለሁ።
በጣም ጥሩ፣ በጣም እናመሰግናለን።
ኦኬ።
አድማጮቻችን አሁን ደግሞ ወደ ኢትዮጵያ ደውለናል። መስመር ላይ ተወዳጁን ጋዜጠኛ በቅርቡ ከ3 አመት ዝር በኋላ የተፈታውን ተመስገን ደሳለኝ ያገኘን ይመስለኛል። ሃሎ ተነስተልኝ።
አውሪስትልኝ
ተነስተልኝ። ተመስገን ደሳለኝ ጋዜጠኛ ተመስገን ደሳለኝ ነው አድማጮቻችን መስመር ላይ አለ። እንኳን ለቤት አበቃ። እንግዲህ ከረጅም ጊዜ ከ3 አመት የስር ቆይታ በኋላ እንኳን ደሳለ፣ እንኳን ለቤት አበቃ።
እንኳን አብሮ ደሳለን። እንኳን እንደንተ በደና ቆያችሁ።
እንግዲህ በስዊድንና አካባቢው የሚገኙ ኢትዮጵያውያን ባለፉት ጊዜያቶች አንተም በእስር ቤት ሆነ ያሉትን መረጃዎች በንቃት ሲከታተሉ ቆይተዋል፣ ስንከታተል ቆይተናል። በተለይም ወንድምህ ታሪኩም በተለያየ ጊዜ የቀረበ ስለያለው ነገር ሲገልጽልን ቆይቷል። አሁን እንዴት ነው ሁኔታ? ጤና ሁኔታ፣ ቤተሰብ ደስታ እንዴት ነው? ሁሉን አካባቢው እንዴት አገኘው? እንዴት ይዞሃል?
ያው እንግዲህ ወጭን በሰላም ያገኘኩ ይሄ ይመር እናንተም እንደምታውቁት ላፊን ታቆታላችሁ። ወደ 70 አመት ይተጋሂት እና እዛ ዘዋይ ልበት ይፈልጉ ይፈቅዱላት ይፈልጉ ይከለክሏት ያ ውስጡ ድቃ ይፈጥርብ ነበር። አንተ እዛ እስር ክፍል ውስጥ ሆነህ ያንተ አይደለም ጉዳቱ እና ነፍሱ እሷን በተለይ አይደለም አናስቀዳም እያሉ ሲመልሷት ትንሽ ሁኔታው ጥሩ አልነበረም። አሁን ግን በሰላም በማግኘቴ በጣም ደስ ይለኛል። ጤና እንግዲህ ያው ከቤት መውጣት አልቻልኩኝም። ከተፈተው ጀምሮ በጣም ብዙ እናቴ ቤት እየነካ ደስታውን እየገለጸ ስለሆነ ወደ ሕክምና መሄድ አልቻልኩኝም እና የጤና ያለበትን ደረጃ ገና ተመርምሬ አላረጋገጥኩም። አንድ ጆሮዬ ሙሉ በሙሉ አይሰማም። ወገኔንም ምን ያህል እንደነገረ አላወቅኩም። ከዛን በኋላ ግን ማለት ነገ ሰኞ ነው፣ ከሰኞ ጀምሮ ሙሉ በሙሉ ወደ ሕክምና ላይ አተኩራለሁ እያሉ።
በጣም ጥሩ። እንግዲህ እኛም አሁን የደወልነው በዚህ ባጭር ጊዜ እንደው ድምጽህን ለማሰማት ድምጽህ እንዲሰማና ለህብረተሰቡም ደስ እንዲለው ነው። በሌላ ተከታታይ ፕሮግራሞች ለነበረው ሁኔታ ስለ አንዳንድ ነገሮች እንወያያለን። አሁን ጤናህንም ትኩረት አድርገህ እንድትታከም እኛም እንመኛለን። በጣም ደስ ብሎናል፣ ባለው ነገር ሁሉ ተደስተናል። እግዚአብሔር ይስጥልኝ። ደህና ዋል። በተከታታይ ሌላ ጊዜ እንገናኛለን።
እሺ፣ በጣም ደስ ይለኛል። እግዚአብሔር ይስጥልኝ። እናንተም ምን ስሜት በነበርኩበት ሰዓት እኔ ላይ የሚደረጉትን እያንዳንዱን ጫናዎች ልክ እንደራሳችሁ አድርጋችሁ ከጎን ሆናችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። በቀጣይ እንዳልከው ስፋት እንገናኛለን።
አሜን አሜን። መልካም ሁሉ
እሺ ጥይት ለእናንተ መልካም ሁሉ።
አሜን አሜን።
ሀሳብን በነጻነት መግለጽ የሚደግፉ ሀገር ወዳድ ኢትዮጵያውያንና ኢትዮጵያ ወዳጆች በጋራ ተሰባስበው ኢሳት የተመሰረተበትን 7ኛ ዓመት በማክበር ኢሳትን ለማጠናከር የገቢ ማሰባሰቢያ ዝግጅት በአውሮፓ አዘጋጅቷል። የዚህ ዝግጅት አንድ አካል የሆነው የስዊድን የኢሳት ቤተሰብ ቅዳሜ ኦክቶበር 28 2017 የደመቀ ዝግጅት አዘጋጅቶ ይምጡና የበኩሎትን አስተዋጽኦ በማድረግ ኢሳትን ይደግፉ ራስዎትንም ያዝናኑ ይሎታል። በለቱ ከአምስተርዳም የኢሳት ስቱዲዮ ጋዜጠኛ ፋሲሌን ያለም እርሶን ዘና ለማድረግ ደግሞ ድምጻይ ማህሌት ደመረና ዲጃቢ በባህላዊ ዝዋዜ ታጅበው እስከ ለሊቱ 1 ሰዓት ድረስ ዘና ሲያደርጉት ያመሻሉ። ምግብና መጠጥም ተዘጋጅቷል። ቀጥሮትን ቅዳሜ ኦክቶበር 28 ቀን በሃሉንዳ ፎልኬትስ ከቀኑ 13 ሰዓት ጀምሮ ያደርጉ። የምግብው ዋጋ 200 ክራም ብቻ። ይምጡና እርሶም ይዝናኑ ኢሳትንም ይልኩ።
ቻችን እንግዲህ የዛሬ ፕሮግራማችን ወደ መጣቀለሉ ነው። በጣም በርከት ያሉ አድማጮችም አሁን መስመር ማግባትም የፈለጉ ነበሩ። ካለው ሰዓት አንጻር እንግዲህ በቀጣይ ሳምንት በተከታታይ በዚሁ ኔታ እየተወያየን ቆያለን። ትልቅ አጀንዳን የተነሳው ስለዚህ ለዛሬ በዚህ በቃናል ማለት ነው። ከመጨረሻችን በፊት ጥያቄ ጠይቀን ነበር ግን
አው ጥያቄ ጠይቀን ነበር በስልክ መስመራችን ላይ ብዙ ሰዎች መልስ እየሰጡ ነው ያሉት። እንግዲህ አሁን መንገልጸው ትክክለኛ መልስ እየሰጡትን ሰዎች ነው። ጥያቄውን ለማስተዋወስ ያክል ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ ለመጀመሪያ ጊዜ በሬዲዮ ቀርቦ የሳቸው ሞረድ የገለጸው ማን ነው የሚለው ነበር ጥያቄያችን። መርሶ እንደማገኝ ደበበ ሸቱ በማለት ተመልሷል። ሌላው ደግሞ ሽመልስ የሚባል አድማጫችን ጋዜጠኛ ደበበ ሸቱ ብለዋል። እንደውም ሳቸው ትንሽ አብራርተውታል። ንጉሱ ፊት ይወረዱ ብሎ የተናገረው ደግሞ ደበላ ዲንሳ ነው በማለት በይበልጥ መልሱን አብራርተውታል። እና ትክክለኛው ምላሽ ያው እንደገለጽ ነው ደበበ ሸቱ ነው ተክለኛው መላሽ አንድ አድማጫችን ደግሞ ከሴትራ ኃይሉ የሚባሉ አድማጫችን ከሴትራ አሰፋ ይርጉ ነው ብለዋል
ስለዚህ አሁን ተክለኛው መስ ደበበ ሸቱ ነው በዛን ጊዜ በሬዲዮና በቴሌቪዥን የተናገረው ማለት ነው በጣም ጥሩ እንግዲህ ያው በቀጣይ ሳምንትም ሌሎች ጥያቄዎች ኖራሉ አድማጮች እንዲሁ ለማስተር ፕሮግራም ማስተዋወሻለ ዛሬ በኢትዮጵያ ኮሚኒቲ ከ16 ሰዓት ጀምሮ በሰራተኛና በአሰሪ ጉዳይ ላይ ማብራሪያ የሚሰጥ ባለሙያ ስላለ በፋኬት ጉዳይ ከዚህ ኮሌክቲቭ አፍታልና ከስራዎች ጋር በተያያዘ ለምሳሌ ብዙ ሰዎች ብዙ ችግር አለባቸው ስራ ያገኙ በስራ ላይ በደሞዝ አከፋፈል ስራ ሲተው እንዴት ነው የሚለውን ማብራሪያ የሚሰጥ እንግዳ ስላለ ከ16 ሰዓት ጀምሮ ቮርበሪ ፕላን 58 በሚገኘው ቮርበሪ በሚገኘው ኢትዮጵያ ኮሚኒቲ አዳራሽ ባለሙያ ስለተጋበዘ መተው እንዲገኙ ጥሪ ቀርቧል ከዛ በተረፈ የኢትዮጵያ ሳተላይት ቴሌቪዥን በቀጠለው ሳምንት ቅዳሜ ያው ዝግጅት አለው የታወቀ ነው ስለዚህ ሁሉም ኢትዮጵያውያን በዛ ላይ በመገኘት የበኩሉን አስተዋጽኦ እንዲያደርግ ተጠይቋል ስለዚህ በኢሳት ፕሮግራምም እንዲገኙ በዚህ በኋላም ወደ ኮሚኒቲ ብቅ እንዲሉ አስተያየት እንሰጣለን እንግዲህ ዛሬ ፕሮግራማችን በዚሁ ተጠናቋል ምንሰናበታችሁ
እኔም ዘውዱ ነኝ
እኔም ጀሪ
እስከ ሳምንት መልካም ሳምንት
መልካም ሳምንት
ገዛን ተፈቶ ቢጋረደ ገኔ ባቴን ለግዚኦ ከመረዝ ያደርሱን መተማመኑን ሽረና ሁሉ በጭኑ የጋጣው ጌታ ከረስካን ፈረስ ተይለማ ይመሽ ቢጀለም መንገድ አይተፋ ወርቻ ማይሸፍከ ፈረስካ
አንዳጭር ማስተካከያ ያለኝ አድማጮች አሁን በኢትዮጵያ ኮሚኒቲ በተናገርኩት ዙሪያ ከሰራተኛ ጉዳይ የሚመጡት እንግዳ ከ14 ሰዓት እስከ 16 እስከ 14 እስከ 16 ሰዓት ነው ሻርፕ 14 ሰዓት እንድትገኙ ይጠይቃሉ መልካም ሳምንት ወይ